Otávio, Stockholm.
Vidu också höras på Stockholm.
የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቱኮን ከተማ የሚገኘውን የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። የኢትዮጵያ ድምፅ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
በድጋሚ ጤና ይስጥልን እያለን ውድ አድማጮቻችንን እንግዲህ የዛሬው የእሁድ ፕሮግራማችን ጀምሯል። በዛሬው የእሁድ ፕሮግራማችን የተለያዩ አርስቶችን እንዳስሳለን። ከኔ ጋራ ጄሪ አለች እንደተለመደው፣ ግሩም አለ ቴክኒሽያናችን፣ እንዲሁም አንድ አዲስ እንግዳ
አጠገባችን አለ።
ስምህን መናገር?
ተመስገን
ይባላል። ተመስገን አለ። እንግዲህ እሱ ደግሞ በየጊዜው አዳዲስ ኢትዮጵያውያን ወደዚህ ብቅ እያሉ በቴክኒኩም በሬዲዮ ስራውም እናገለግላለን እያሉ ብቅ የሚሉ አሉ። እንግዲህ የሬዲዮ እንደ ድሮው አንድ ሰው ሁለት ሰው ብቻ የሚጨፍርበት አይሆንም።
አዳዲስ ሰዎች
እየመጡ እኛንም ከስሩ
እያሳረፉ ነው።
እንዲያሳርፉ እንፈልጋለን። ሬዲዮናችን እንግዲህ እያደገ ነው ለማለት ያህል ነው ባጭሩ። በዛሬው ፕሮግራማችን ይዘንላችሁ ከቀረብናቸው አርስቶች መካከል እንደተለመደው ሳምንታዊው ዜና ጊዜውን ጠብቆ ይቀርባል። የልጆች ፕሮግራም ዛሬ አለን። እንዲሁም እንዲህ ይላል የኢኮኖሚስት የታወቀው የዓለም አቀፍ የእንግሊዝኛ ጋዜጣ ምን ይላል? ኢትዮጵያውያን በእርግጠኝነት ነጻ ቢሆኑ ኖሮ የት ይደርሱ ነበር ብሎ ጥያቄ ያቀርብና ራሱ ይመልሰዋል። መንግስት ዜጎች የሰላም አየር እንዲተነፍሱና በነጻነት እንዲኖሩ ቢፈቅድ ኖሮ ኢትዮጵያውያኖች እንደ ወፍ ክንፍ አውጥተው ይበሩ ነበር።
ነጻ ቢሆኑ ኖሮ
እንግዲህ ነጻ ስለሆነች እንደ ልቧ ትበራለች። ኢትዮጵያኖችም በመንግስት ስቃይ ባይደርስባቸውና ነጻ ቢሆኑ ኖሮ እንደ ወፍ ክንፍ አውጥተው ይበሩ ነበር ይላል። ይህንን ምን ይላሉ ታዋቂው ፕሮፌሰር አለማየሁ አል? ፕሮፌሰር አል፣ ይህ ከላይ በመንደርደሪያነት የቀረበው ጥያቄ ማለትም ኢትዮጵያውያን በእርግጠኝነት ነጻ ቢሆኑ ኖሮ የት ይደርሱ ነበር የሚለው ይህ ከላይ በመንደርደሪያነት የቀረበው ጥያቄ ባለፈው ሳምንት በኢኮኖሚስት የተባለው መጽሔት ባዘጋጀው ጽሑፍ በርዕሰ አንቀጹ ላይ ያቀረበው ነበር። መጽሔቱ ራሱ ላቀረበው ጥያቄ እንዲህ በማለት ራሱ የሰጠው መልስም አስደማሚ ነበር። መንግስት ዜጎች የሰላም አየር እንዲተነፍሱና በነጻነት እንዲኖሩ ቢፈቅድ ኖሮ እንደ ወፍ ክንፍ አውጥተው ይበሩ ነበር። ለኢትዮጵያውያኖች ለኢኮኖሚስት ያለውን አድናቆት ነው። ገባሽ? ነጻ ቢሆኑ ኖሮ እንኳን ሊራቡ እንኳን ሊቸገሩ የትና የት በደረሱ ነው ለማለት ነው። እነዚህ 16 ቃላት አይኖቼ እንባ እንዲያቀሩ፣ ልቤ በሐሴት እንዲሞላና መንፈሴም በማይበገር ብሩህ ተስፋ በጽናት እንዲሞላ አደረገኝ ይላሉ ፕሮፌሰር አለማየሁ። ሆኖም ግን እኔም እንደዚሁ ላለፉት 10 ዓመታት በእያንዳንዷ ቀን ለራሴ አንድ አይነት ጥያቄ ያቀረብኩ ተደጋግሜ ምላሽ ስሰጥ ቆይቻለሁ። ሆኖም ግን የኔ ጥያቄ ትንሽ ለየት ይል ነበር። የጥያቄውም ልዩነት ለኔ አስተያየት ከፍተኛ ለውጥ አለው። ማለትም የኢትዮጵያ ወጣቶች ነጻ ቢሆኑ ኖሮ፣ ወጣቶች ላይ ነው ፕሮፌሰር አለም የሚያተኩረው። የኢትዮጵያ ወጣቶች ነጻ ቢሆኑ ኖሮ የት ይደርሱ ነበር? የኢትዮጵያ ወጣቶች ነጻ ሆነው ማሰብ የሚችሉ ቢሆኑ ኖሮ የት ይደርሱ ነበር? የኢትዮጵያ ወጣቶች በእርግጠኝነት በነጻ ሐሳባቸውን መግለጽ የሚችሉ ቢሆኑ ኖሮ የት ይደርሱ ነበር? የኢትዮጵያ ወጣቶች በእርግጠኝነት በነጻነት መጻፍ መጠመርና መዘገብ የሚችሉ ቢሆን ኖሮ የት ይደርሱ ነበር? የኢትዮጵያ ወጣቶች በነጻነት እምነቶቻቸውን ማራመድ ቢችሉ ኖሮ የት ይደርሱ ነበር? ወዘተ። እንግዲህ ፕሮፌሰር አል ያተኮረው ወጣቶች ላይ ነው። ላለፉት 10 አመታት ዘ ኢኮኖሚስት ግን በአጠቃላይ ኢትዮጵያን ህዝብ ነው እና ትበራለች ይችላል ፕሮፌሰር አል። ኢትዮጵያ እንደ ወፍ ክንፍ አውጥታ ትበራለች ብሎ ይቀጥላል። እና አድማጮቻችን ጊዜው ነው የሚወስነን። የጊዜው ሁኔታ ከፈቀደልን የፕሮፌሰር አለን ትበራለች ኢትዮጵያ
ለጻፉን እናሰማለን። አዎ ወለላይ በገጣሚ ወለላይ ደግሞ
ያ
ዳሪና ቀባሪ የሚል ግጥም አዘጋጅተናል።
ብዙ ኢትዮጵያኖችን ያስደመመ ግጥም ነው። በተለያዩ ቦታዎች አይቻለሁ፣ በዌብሳይቶች፣
በፌስቡክ
በየቦታዎች ነው። እኔም በጣም ነው ወደድኩት። እንግዲህ ወለላይን በተቻለ መጠን የሬዲዮናችን ባለ አምድ ልናረገውን ሞክራለን ፍቃደኛ እስከሆነልን ድረስ። ጊዜውና ሁኔታዎች በሚፈቅዱለት መሰረት የዚህ ሬዲዮ ባለ አምድ እንዲሆን እየታገልን ነው። እንሞክራለን ፍቃደኛ እንደሚባሉ ተስፋን በመካክ በዚህ አጋጣሚ አሁን ዘጊታ ሃና ስቱዲዮ ደርሳለች። ብርዱን ተቋቁማ እንግዲህ የሬዲዮ ተባባሪያችን ወይም ሰራተኛችን አንዷ ሃና እዚህ ከኛ ጋር ትገኛለች። ሌላ በዛሬው ዕለት ውይይቶች ይኖሩናል። በተለይም እናተኩረው አሁን በቅርብ የተጠራውን በህብረት ነው እንግዲህ እንደገባን ከሆነ ወደፊት ስብሰባው እንዴ ውይይቱ ላይ ይበልጥ ይገልጹናል ብለን ተስፋ እናደርጋለን። ውይይት ይኖረናል። ይሄን ሰላማዊ ሰልፍ በተመለከተ በመጀመሪያ ጥሪውን ያቀረበው የኦሮሞ ኮሚኒቲ የሱድን ነበሩ እና ያን በተመለከተ ውይይት እናደርጋለን። እንግዲህ እንደምንሰማው አንዳንድ ሌሎችም ድርጅቶች አብረው ይሄንን እንደሚተሳተፉ ነው። ስለዚህ ውይይት ይደረጋል። ለኢትዮጵያ ድምጽ ሬዲዮ አስደናቂና አስደሳች የሆነ ዜና ነው። ምክንያቱም ኢትዮጵያውያን ለመጀመሪያ ጊዜ ችግራቸው ለውጭው ዓለም ሌላው ቢቀር ለውጭው ዓለም በአንድ ላይ ሆኖ ለማሳየት መቻላቸው አንድ ርምጃ ወደፊት ነው ብለን ስለምናምን ለኛ አስደናቂና አስደሳች ነው። ይሄንን በተመለከተ ውይይት እናደርጋለን ከሚመለከታቸው የዚህ ሰላማዊ ሰልፍ ጠሪዎች ጋራ። ሌላ ከኢትዮጵያ ምን ሞክራለን እንግዲህ የኢትዮጵያ ነገር ላማለኝ በሰማይ ኩበቷን ማላይ የሚል ያገሬ ተረት አለ። እንደሱ ይሆንብኛል። አንዳንዴ ስልክ ስትደዊ የደወሉላቸው ስልክ ጥሪ ለመቀበል አይችሉም ይላል። ወይም ደግሞ እንደውም ምን የሚል ሰማለሁ አንዳንዴ ከቤቴ ነው የምደውለው ብዙ ጊዜ ቤቶች ጋር ስደውልና ከቤት እየደወልኩ ምን ይላል ያሎት ቀሪ ገንዘብ ይለኛልና እንደ የቴሌ ምንድነው ኢትዮጵያ ምን ባለው ቴሌ ባለከተ ኢትዮጵያ
ቴሌኮሙኒኬሽን
የስዊድንን እንትን ተቆጣጥረው ይላል እና እኔ መክፈል አለ መክፈልን ይያዩ ነው ይላል እና ያን እንግዲህ ከተሳካልን አድማጮቻችን ከኢትዮጵያ እንሞክራለን። እንግዶች ይኖሩናል። ይሄው ነው እንግዲህ ያለው ፕሮግራማችን እስከ 6 ሰዓት ይከተላል። ሃናም ያዘጋጀሽው ነገር አለ ዛሬ ለአድማጮችሽ?
ለአድማጮች ዛሬ ያዘጋጀሁት በሀገራችን መሪ የነበሩት ያጼ ቴድሮስ ይመስላል ልደታቸው ተከብሮ አልፎ ነበር።
ኦኬ።
እና በስ በተመለከተ ትንሽ አጭር ጽሑፍ
ቆንጆ ቴዎድሮስ አጼ ቴዎድሮስን በተመለከተ ሃናም መጣጥፍ ይዛልን ትቀርባለች። እንግዲህ የጊዜ ሁኔታ ነው የሚወስነው። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንደምትሆኑ በመተማመን ፕሮግራማችን እንደተለመደው በሙዚቃ እንጀምራለን። እንግዲህ ቴክኒሻናችን ይቺን ሙዚቃ ጀባ ይለናል።
እንቆቀለ
ምን አውቀልሽ
አንድ ሺህ መንታ መልኩም ያምታታ
አንድ ሽመንታ
መልኩም ያምታታ
መልኩም ያምታታ አንድ ሽመንታ መልኩም ያምታታ ቆይማ
እንደም ተዋላ ወከው አገር ስጠኝ
አገር ማስጥሽ እንዴት ይሄ እንዲባዛ
እንኮክልሽ ሀገር ስጠኝ በቃ እንኮክልሽ ሀገር ስጠኝ እንኮክልሽ ሀገር ስጠኝ በቃ እንኮክልሽ ሀገር ስጠኝ እንኮክልሽ ሀገር ስጠኝ በቃ እንኮክልሽ ሀገር ስጠኝ
እንኮክልሽ ከስነበስኔ አሁን ገና መታሽ ቢባኔ እንዳይን ያለው አይጫወት ማፈር አንዳለኝ ስጠኛርሽኛ ገር እንኮክልሽ ከስነበስኔ አሁን ገና መታሽ ቢባኔ አይን ያለው አይጫወት ማፈር አንዳለኝ ስለኛሽኝ አገር
አድማጮቻችን እንግዲህ በሙዚቃው ዘና እንዳላችሁ ያሰብን ዛሬ ደግሞ ከአህመድ ጋራ ስለ መሬቱ ስለ ማስተር ፕላን ስለ ተቀመጠው ስለ ኦሮሚያ መሬትና በጎንደር ስላለው መሬት እስቲ አንዳንድ ዳሰሳዎችን ይዘንላችሁ ቀርበናል። ማስተር ፕላኑ ጥያቄ ተሰርዟል ይላል እንግዲህ
እንግዲህ ወያኔን በደንብ ለሚያቃት ለሚያውቋት በታሪኳ ካመጣጧ ጀምሮ ምንድነው ቂመኛ ድርጅት ነው ይሄ የሰዎች ግለሰቦች አሉ ቂም የማይረሱ ጠብቀው የሚወጉ እንደዛ አይነት ድርጅት ነው። አሁን ሁኔታዎች እየተባባሱበት በማይስማማ ሁኔታ ሲመጡበት ለተወሰነች ጊዜ ተተናል ሊል ይችላል ያረሳሳ ይችላል ያ ማለት ግን ነገ ሲመጭ እንደባብ ነው ቀስ ብሎ ነው የሚነድፈው እንደውም አሁን አንዳንድ የሆኑ ዜናዎች ሰማለሁ ይደርሰኛል ያንን ሰርዘነዋል ኦፒዲዮ ሰርዘነዋል ይያለ ያወራል ነው የሚባለው ግን በሌላ በኩል ደግሞ TPLF ወይንም ወያኔ በሌላ አይነት ሁኔታ ያን ማስተር ፕላን ስራ ላይ ለማዋል ተራውራታለች የሚል ዜናም አለ እና ምን ቆም ነገሩ ምንድነው እነዚህ ሰዎች ለምንድነው እነዚህ ወያኔዎች ይሄን ነገር ለምንድነው የሚያደርጉት እኔ በጣም የሚያሳዝነኝ ኃይለኛ የሆነ ጥላቻ አላቸው የሀገር ማደግ አይደለም የሀገር አዲስ አበባ ማስፋትና ምን ወሬ ነው ለኔ ምክንያቱም እነዚህ ሰዎች ስር የሰደደ ኢትዮጵያ የሚባለው ነገር ድምጥ ማጥም ማጥፋት ይሄ አካባቢውን ኮሚኒቲን መቀያየር ድሮ የነበረውን የተሳሰረ ህብረተሰብ መሰባበር ይፈልጋሉ አዲስ አበባን ብትወስደው አንዳንድ አካባቢዎች እንደምሰማው ቦሌ ምንድነው የሚሉት መቀሌ ምናምን ይያሉ እንደዚህ አይነት ሁኔታ እየፈጠሩ ነው ይሄንን መሬት ለተለያዩ ቦታ ሰዎች መስጠት በተለይ የሚያሳዝነው ለኢትዮጵያን አባውኑ ጊዜ ወደ 7 ሚሊዮን ሄክታር መሬት ሰጥተዋል ለማን ነው የሰጡት ለውጭ ሀገር
ኢንቨስተር
የውጭ ሀገር ኢንቨስተር ስልሽ እንደነ ኢንዲያ እንደነ ሳውዲ አረቢያ እንደነ ቻይና ምናምን ላሉ የሚሰጡት ምክንያት 7 ሚሊዮን ሄክታር ሰው እንዲረዳ ምን ማለት እንደሆነ አንትላቀርብላችሁ 7 ሚሊዮን ሄክታር ለማወቅ እንድንችል ቤልጅየምን ውሰጂ ቤልጅየም 3 ሚሊዮን ሄክታር ነው ቤልጅየም ሀገር 3 ሚሊዮን ሄክታር ነው
ሙሉ እንግዲህ ቤልጅየም
በጠቅላላ 3 ሚሊዮን ሄክታር ነው ወያኔ ለቲፒኤልኤፍ የትግራይ ነጻ አውጪ ድርጅት ለነ ህንድ ለነ ሳውዲ አረቢያ ለነ ቻይና የሰጠው መሬት 7 ሚሊዮን ነው የቤልጅየምን ሁለት ጥፍ
ማለት ነው
ከዛ በላይ ነው ሁለት ጥፍ አለ ከሁለት ጥፍ በላይ ነው አሁን የሚያሳዝነው እነዚህ መሬቶች አቶ መለስ አፍ አውጥተው ሲናገሩ ያን ጊዜ ምንድነው ያሉት የሀገራችንን ኢኮኖሚ ራሳችን እንድንችል ህዝባችን በልቶ እንዲያድር ነው ያሉት አይደል እነዚህ እነ ህንድ የሚያመርቱት ምንድነው ሩዝ ነው የሚያመርቱት ሩዝ አምርተው ምንድነው የሚያደርጉት ወደ ሀገራቸው ነው የሚልኩት ምክንያቱም የህንድ መንግስት ወደ 20 ሚሊያርድ ነው ኢንቨስት ያደረገው በንግድ ከኢትዮጵያ ጋር አይደለም ንግድ ከኢትዮጵያ ጋር ወደ ግማሽ ሚሊያርድ ቢሆን ነው የሚለዋወጡት ኢንቨስት ያደረገው ግን ሀገሪቱ ህንድ ሀገር የርሻ መሬት ስለሌላቸው ህዝባቸው መቀለብ ስለማይችሉ የግዴታ
ሌሎች አፍሪካ
ሀገሮችን እንደነዚህ አይነት ሀገሮችን መሬታቸውን ወስደው ሩዝ አምርተው ወደ ሀገራቸው ነው የሚልኩት እንግዲህ አቶ መለስ ሲዋሹን ነፍሳቸውን ይማረው ግን ሲዋሹን ለህዝቡ ነው የሚቀርበው ነው የሚሉት አንድ ነገር አይቀርብም ለሀገራቸው ነው የሚልኩት ሌላው ምንድነው የሚመረተው አበባ የኢትዮጵያ ህዝብ አይበላው አበባው የሚሸጠው ለነዚህ ካፒታሊስቶች ገቢ ነው ኢቭን ኢትዮጵያኖች ራሳቸው አንዳንድ አሉ የሚሞክሩ ከዚህ ትንሽ የሆነች ሚሊዮን ምናምን ይዘው ይሄዱና የሚሞክሩ አሉ ያ አደጋው እዛ አካባቢ ያለውን ህዝብ ድምጥማጡን ነው የሚያጠፋው ምክንያቱም ኤንቫይሮንመንቱ ይበከላል የሚመጣው መሬቱ ላይ የሚደረገው ኬሚካል ለወደፊት ለሺህ አመታት ያ መሬት ጥቅም ውጭ ነው የሚሆነው እና እዛ አካባቢ ያለው ህዝብ መሬት ከጥቅም ውጭ ነው የሚሆነው ይሄንን ሩዝ ምናምን የሚያመርቱትን ያየሽ እንደሆነ ሌላው ችግር ምን ነው ምሳሌ ልትቀስልሽ ጋምቤላ 73% የሚሆነው የዛ ህዝብ ከመሬቱ ተፈናቅሏል ሲፈናቀሉ ምንድነው የሚያደርጉት ስራ ይሰጣቸዋል ነው የሚባለው ውሸት ነው አንድም ስራ የለ ይሄ ኢንተርናሽናል ዩናይትድ ኔሽንስ ሪፖርት ነው ስራ የሚሰጠው ለነሱ አይደለም እነሱ ቢሰጣቸውም ይሄ የጉልበት ስራ ኩሊ ልባቸው ሲጠፋ 24 አወርስ የሚሰሩበት ነው የሚያሳዝነው ያንን መሬት የሚቀራመቱት ህንዶች ቻይናዎች ሳውዲ አረቢያዎች መሬቱን በስንት እንደሚገዙት ታውቂያለሽ? በአመት $10 በማይገባ በማይወጣ ገንዘብ ነው ይሄ። የኔ ቁጥር አይደለም። ያን ገንዘብ ከፍለው ለ50 አመት ይወስዱና ምንድነው የሚያደርጉት? እዛ አካባቢ ያለው ህዝብ የነሱ ባሪያ ነው የሚሆነው። ደምኛ ባሪያ አገልጋይ ይገርፉታል፣ ያስሩታል። የራሳቸው ዘበኛ ወታደር አላቸው። እሺ፣ ችግሩ ይሄ ነው። እንግዲህ አሁን 7 ሚሊዮን ሄክታር መሬት የወሰዱ የውጭ ሀገር መንግስታት ያንን ሀብታቸውን ለማስጠበቅ የራሳቸውን ወታደር ነው የሚያቆሙት። ያ ወታደር ሲፈለግ የውጭ ሀገር የራሳቸውን ወታደር ይልካሉ። በብዛት ግን የሚሆነው ምንድነው? እዛው ሀገር ያለውን ወታደር በቁጥራቸው ስለ ያደርጉታል። ባለስልጣኖቹን ይገዟቸዋል በገንዘብ። ከዛ ወታደሩ የነዚህን መብት ያስጠብቃል። እዛም ይኖረው ሰራተኛ ገበሬ የነበረው ዜጋው ምንድነው የሆነው? ከሀገሩ እንዲባረር ይሆን። ምክንያቱም ማረስ አይችልም፣ ከብቶቹን ማጋጥ አይችልም። ስለዚህ ምን ያደርጋል? ይሰደዳል። ጋምቤላን ያየሽ እንደው 73% ከዛ ተባሯል። የት ነው ያለው? ኬንያ ገብቷል። በጣም የሚያሳዝን ነው። ግን አሁን እኛ ኢትዮጵያኖች ምንድነው የምናየው? አዲስ አበባ ያለነውን ሰዎች ብቻ ነው በርሳችን ኢትዮጵያ የምንለው። ሌላውን አናየውም። ሌላው ወገናችን አይሰማንም። ችግሩ
የመፈናቀልም ችግር ይሄ ነው ብለን አናስብም።
አናስብም፣ አይታየንም። ኢቭን እኔ የሚያሳዝነኝ አንዳንድ ጊዜ በጣም ያሳፍረኛል ራሱ መናገሩ። አንዳንድ ጊዜ በዚህ በፌስቡክ ላይ ምናምን ላይ ምን ያለው ሰዎች ለሽርሽር ይሄዳሉ። ማንንም ሀገሩን ቢሄድ ቆንጆ ነው። እኔ መብታችን ነው ነው የምለው። ደግሞ ሀገሩን ራሱን መሬቱን መግዛቱ ይሄ የኔ አቋም ነው። ከዚህ ይሄዱ መግዛታቸውን አልቃወምም። እኔ እዛ የሚሞዳመዱትን ነው እንጂ ሀገሩ ቤት ቢሰራ ምን ሲል ለእኔ ትክክል ነው።
ሀገሩ ሌላ የት ይሄዳል?
ኤግዛክትሊ። ግን የሚሞዳመዱትን ነው። እና ምንድን ነው የሚያሳዝነኝ ፌስቡክ ላይ አሁን ኢትዮጵያ ውስጥ 15 ሚሊዮን ተራበ እያሉ በያ ፈረንጆቹ ማውጣት ጀምረዋል። አሁን ወሎ ትናንትና ነው የወጣው ይሄ ዜና የደረሰኝ። እየተፈናቀሉ እናቶች በየመንገዱ እየሞቱ ህጻናት ልጆቻቸውን አዝለው በየመንገዱ እየሞቱ ባህር ዳር እየገቡ ናቸው በረሃብ ምክንያት። እንደዚህ አይነትን ነጮቹ እያወጡ ፎቶን ተረዱ እርዱ ስንባል ሲሉ እንርዳቸው ሲሉ የኛ ከዚህ ከአውሮፓ ከአሜሪካ እየሄደ አንዱ አንጀቴን እንትን ይለዋል። ፎቶ ያወጣል ቁርጥ ስጋ ሲበላ ምናምን ስትዋኝ አያድርጉት አይደለም የምለው። እንዴት ነው ህሊና ከሌለን ከእንስሳ እንትን በታች ልንሆን ነው? ከእንስሳ በታች ልንሆን ነው? የኔ ወገኔ ሲራብ እያየው ካጠገቡ ቆሜ ቁርጥ እየበላው ተመልከቱኝ እኔ ስዝናና። እዛቸው ሀገር ፈረንጆቹ ደግሞ እያዩ ይሄው ያንተ ወገን እንደዚህ ተርቦ መንገድ ላይ ይሞታል። ይሄው አሁን ሰሞኑን ይሄው ወጥቷል። እና ይሄንን ሳይ ምንድነው የነካ እንላለሁ። ምንድነው በተለይ ኢትዮጵያኖችን የሚገርመኝ በእስልምናውም በክርስትናውም ሃይማኖት አክባሪ ነን፣ ፈሪሃ አምላክ ያለንን። ግን እቺ ነገር ስትመጣ አይናችንን እንጨፍናለን፣ ሰው መሆናችንን እንረሳለን። እና ይሄ በጣም ያሳዝነኛል። የዚህ የመሬት መፈናቀል እዚህ አዲስ አበባ ይሄድን ቤት ስለምንሰራ ከዚህ በአመት አንዴ ስለምንሄድ አይታየን ይሆናል። ግን ከጥቂት ጊዜ በኋላ ያቺ ሀገር በቅኝ አገዛዝ ስር ነው። የድሮ ቅኝ አገዛዝ ቀርቷል። የአሁኑ አዲሱ ቅኝ አገዛዝ አውሮፓውያን እዛው ቁጭ ብለው አንቺን የራሳቸውን ሰዎች በቁጥራቸው ያደርጉና አንቺን እንደ ባሪያ ያሰሩ ይችላል። አዳምጣችኋል፣ ዜና ሁሉም አዳምጧል። እነዚህ የቻይና ባለስልጣኖች በገዙት መሬት ላይ እንዴት አድርገው ሴቷን ልጅ ሬፕ አድርገው ደብድበው አስረው ገርፈው መብቷን እንኳን እንዳትጠይቅ የኢትዮጵያ ወታደሮች አርፈሽ ተቀመጫለ እዛን ትንለሽ። እዚህ እንዲህ አይነት ሁኔታ ነው ኢትዮጵያ ውስጥ የተፈጠረው። ኢትዮጵያ ስንል አዲስ አበባ ውስጥ እኛ መንደር እኔ ከዚህ ሰፈሬ ሲሄድ የማየውን ብቻ አይደለም። ኢትዮጵያ 80-90 ሚሊዮንን ካልን ያ ህዝብ የሚኖርበትን ሁኔታ ማየት አለብን። እኔ ፈረንጆቹ ሲነግሩኝ ነው የምናደደው። የኔን ችግር ፈረንጆቹ አውቶ ይሄን አንተ ችግር ሲሉኝ ደሜ ይፈላል። እኔ ማወቅ አለብኝ ችግር እኔ ነኝ። ይሄ ነው የመሬቱ ችግራችን፣ ቀላል አይደለም። እንግዲህ ነገርኩሽ፣ 7 ሚሊዮን ሄክታር ከኢትዮጵያ መንግስት ውጭ ነው ያለው። ምክንያቱም አሁን ሰሞኑን ካሪካሩ ነው ማሚሉት አንድ ይሄን እንትና ከመንግስት ጋራ ግብ ግብ ይዟል። ምክንያቱም ያን እንደ ቀልድ የሰጡትን መሬት አሁን ሁኔታው ሲባባስባቸው አይ እንትኑን እንለውጣሉ መሰለኝ። ያኛው ደግሞ ነው ፈርመሃል እሺ፣ በገዛ ሀገርሽ ተነጥቀሻል። ባርነት ከዚህ የበለጠ ምን አለ? አንዲት ኢትዮጵያዊ ሴት ልጅ በገዛ ሀገሯ የሆነ ቻይና መሬቷን ወስዶ ገርፎ አስገርፎ ሬፕ አድርጎ እንዳትጠይቅ በኢትዮጵያ ወታደር ሲያስከለክላት በኢትዮጵያ ባለስልጣን፣ እኔ ከዚህ በላይ ምንድን ነው የምጠብቀው? ይሄ ነው የመሬቱ ችግር። እንዲቀላል በቀላሉ የምናየው አይደለም። ሌላው ይሄንን ችግር ለመወጣት ምንድነው መደረግ ያለበት? ሁሉም በየፊናው ሁሉም በየፊናው አንዳንድ ይማዝነው በየፊናው ሁሉም የማያዝ ነው የለም እንዴ ይሄ ነገር እነዚህ በየፊናው በጋራ የሚያዝሩ ለየብቻቸው የሚያዝሩ የሚያዝኑት በጋራ አንድ ነገር ቢያደርጉ ውጤት ያመጣሉ። ሰሞኑን አየን አይደለም? ኦፍ ኮርስ አንድ ውጤት ለማምጣት የምትከፊው ፕራይ እንት ነው ዋጋ አለ። ያንን ዋጋ ካልከፈልን ደግሞ ሁልጊዜ እድሜያችንን በባርነት ልናልቅ ነው። ምርጫው የኛ ነው። ይሄንን ባርነት once for all እንግራገለው ወይስ እድሜልካችን ባሪያ ነው? ይሄን መምረጥ የኛ ጉዳይ ነው። እና በህብረት ለመስራት ደግሞ የመጀመሪያው መነሻ ምን እንደሆነ ታውቂያለሽ? መቻቻልን። አንተ ትበልጥ መባባልን መልመድ አለብን። እኔ ብቻ ነኝ ትክክል እኔ ያልኩት ካልሆነ የሚል ሰው ሁሉንም መጨረሻ ላይ ሉዝ ያደርጋል። አንድ የፖለቲካ እንትን አለ ዜሮ ሳም ፖለቲክ ነው ምናምን የሚሉት አለ። እኔና አንቺ አሁን አንድ ነገር እንፈልጋለን። ለምሳሌ ከሰል አንድ ነገር እንፈልጋለን። እኔም የሆነች ነገር ማቅረብ ይችላል እዛ ለመድረስ። አንቺም የሆነች ነገር ማቅረብ ትችያለሽ። ሁለታችንን አጣምረን በጋራ እንድንሄድና እዛ ምን ፈልገው ላይ ለመድረስ ካልሰራን በስተቀር አንቺም አይ በኔ በኩል ብቻ ነው መሄድ ያለብን፣ አንተም በኔ በኩል ሂድ፣ እኔም በኔ በኩል ነው መሄደው፣ አንተም በዛ ትል ከተባባልን የትም አንደርስም።
እዛ ጋር ለመድረስ ሁለታችን
ህብረት መቻቻል አለብን። አንድ ታሪክ ልንገርሽ። ኦቶ ቮን ቢስማርክ ይባላል እንግዲህ ጀርመን የጀርመን አባት ነው የሚሉት። በ18ኛው ክፍለ ዘመን መጨረሻ ላይ ጀርመንን አንድ ያደረገው ቢስማርክ ነው። እንደውም ስሙ አይረን ቻንስለር ይሉታል፣ ብረቱ ቻንስለር ነው። የመጀመሪያው የጀርመን ጠቅላይ ሚኒስቴር እሱ ነው፣ ቻንስለር እሱ ነው። ለምንድን ነው አገሪቷን አንድ ያደረገው? እሱ ነው። ፕሮሲያ፣ ኖርድ ጀርመን ምናምን ተባብለው ተከፋፍለው ይኖሩ ነበር። ጠንካራ ስለነበር አንድ ያደረገው። ምንድን ነው ያለው መሰለሽ? ፖለቲክስ is the art of the possible. ምን ለማለት ፈልጎ ነው? ፖለቲካ ትክክል መሆን አይደለም። እኔ እውነት አለኝ ብለሽ ግትር መሆን አይደለም። እኔ የማስበው ራይት ነው ብለሽ ግትር ማለት አይደለም። ፖለቲካ ሁሉ ነገር ይቻላል፣ ስማርት ከሆንሽና ለዓላማሽ ኮምፕሮሚስ መግባት ከቻልሽ፣ ከሰዎች ጋር ከሌሎች ጋር መነጋገር መወያየት ማድረግ ከቻልሽ ውጤት ታመጫለሽ። ፖለቲካ ውጤት የሚፈልጉትን ነገር የተለያዩ ታክቲኮችን እየተጠቀሙ ውጤት ማምጣት ነው እንጂ ጀስት ስሎጋን አውጥቶ ቁጭ ብሎ ያንን ስሎጋን በየጊዜው እንትን ማለት አይደለም። ኢትዮጵያ ውስጥ ልውሰድሽ። ኢትዮጵያ ወያኔ ከመጣ ስንት ዓመት ሆነ? 20 ምናምን ዓመት። እኔ ቆጠራውን በደንባላ 20 ምናምን ዓመት ሆነ። በየጊዜው ይወጣሉ ድርጅቶች። ምን ይላሉ? የኢትዮጵያ ሕዝብ በባርነት በወያኔ ተጨቁኖ የፈለግሽውን በይው። ማን ሁሉም ድርጅት በይው። ግን አንድ እርምጃ ወደፊት አልሄድንም። ለምንድን ነው ያልሄድነው? እነዚህ የተለያዩ ልጆች አንድ ዓላማ አላቸው። አንድ ዓላማ የኢትዮጵያን ህዝብ ከባርነት ከድንቁርና ከችግር ለማውጣት ነው ይላሉ። ችግሩ የት ላይ ነው ያለው መሰለሽ? ታክቲኩ ላይ። እንዴት እዛ ቦታ እንደሚደርሱ
አያውቁትም።
ታክቲክ ነው እንጂ ስትራቴጂ ማውጣት ማለት የመጨረሻ ዓላማ ማውጣት ማንም ይችላል። ጀግንነቱ እዛ ላይ አይደለም፣ ቁጭ ብሎ ወረቀት ላይ ጽፎ ያንን በየጊዜው ያወጡ
ማንበብና መተረኩ ሳይሆን
አይደለም፣ እዛ ለመድረስ የሚደረጉትን
ትግሎች
በተለያየ መንገድ መከተል ነው። ታክቲክ ማውጣት ነው። የግድ እኔ ባልኩት መንገድ ካልሄድክ ብለሽ
የኔ ነው ትክክል ብለህ
አይ ባይል አይየትም አትደርሽ።
ለዚህ ነው አህመድ በዚህ አጋጣሚ እንትን ስንል የተለያዩ የፖለቲካ ፓርቲዎች አገር ቤት የምናያቸውን ፓርቲዎች ስናያቸው ህብረት አድርገው መስራት ያኛውን ይነቅፈዋል፣ ያኛውን ይነቅፈዋል። እና 25 ዓመት እንደ ጋሪ የተጎተቱት ለዛ ነው ብለን ነው የምናስበው። በጋራ አንድ ላይ ቢመጡ ኖሮ አሁን አንዳንዶቹ በጋራ አንድ ላይ እራሱ ሲመጡ ከመካከላቸው ደግሞ እንዴት ጋራ የጋራ ሀሳብ እንፈጥራለን ብለው የሚያፈገፍጉም አሉ። አሁንም
ችግሩ እንዴት ላይ መሰለሽ? ሁለት አይነት አደጋ አለ። አንደኛው ወያኔ እንዲቀላል ድርጅት አይደለም። መጨረሻ መሰሪ የአጋንንቶች መሪ የሆነ ድርጅት ነው። መሰሪ ነው። ምንድን ነው የሚያደርገው? ያንዳንዱን ድርጅትና ግለሰብ ደካማ ጎኑን ይፈልጋል። ደካማ ጎኑን ይፈልግና ግማሹን በገንዘብ ይይዛል፣ ግማሹን በዚህ በአልባሌ ነገር ይይዛል። ምሳሌ ልጥቀስልሽ። የተለያዩ የብሔር እንትኖች አሉ አይደለም? ይሄ ኦፒዲዮ የአማራንን የሚሉት እነዚህ የወያኔ አሽከሮች አሉ፣ ብአዴኖች እነሱን ሌሎቹ ለምንድን ነው ይመስልሻል አይናቸውን ጨፍነው እንደዛ ሲበደል የራሳቸው እንወክላለን የሚለው ሲበደል ለምንድን ነው አይናቸው እያየ ዝም የሚሉት? አስነክቷቸዋል። ይሄ ማኖ ማስነካታቂ ያለሽ እያንዳንዱን ላይ ያለውን ማኖ እንዲነካ እድል ይሰጣዋል። ማኖ ስለሽ ወይ እንዲሰርቅ ያደርጋል፣ አላግባብ እንዲ ሀብት እንዲሰበስብ ያደርጋል፣ ወይም ደግሞ በማይባል አልባሌ ነገር ውስጥ ይከተዋል። ፈረንጆቹን ሁሉ እንደሱ ያደርጉና እንትን ያስቀምጣሉ፣ ዶክመንት ያስቀምጣሉ። ከዛ በኋላ ንቅንቅ ማለታችን
ወደ ኋላ ባክባራ ቁጥር ያወጡታል።
እስካሁን የምናየው ይሄንን ነው። እና እንደዚህ ያደርጋሉ፣ በደካማ ጎን ይገባሉ። ደግሞ ገንዘብ እና ስልጣን ሰውን ያታልላል። መጥፎ ነገር ሪሊ። እኔም ብሆን ወደፊት እንደሱ ማለር ነው መስለኝ። ገንዘብ መጥፎ ነው፣ ኃይል ስልጣን መጥፎ ነው። ለዚህ ነው መቆጣጠሪያ ኃይል ያስፈልጋል። ፖለቲከኞች ብዙ ጊዜ ምን ይላሉ? ሶስት አይነት እንትን መኖር አለበት አንድ ስቴት ላይ፣ ህግ አውጪው፣ ህግ አስፈጻሚው እና ህግ ተርጓሚው። አለበለዚያ ሶስቱም አንድ ላይ ከሆነ ተበላሸ። ማንንም ማንንም መቆጣጠር አይችልም። ለዚህ ነው ምዕራቡ ዓለም ስዊድን ውስጥ ለምሳሌ ጠቅላይ ሚኒስትሩ ተነስቶ ብድግ ብሎ የአህመድን ጉዳይ እንዲያርጉለት ቢል ይከሰሳል። ምክንያቱም እሱ የህጓን መከተል ነው። በህጉ መሰረት እሱ መናገር አይችልም። ሰራተኞች ናቸው፣ የስቴት ሸንስተማን የሚባሉ አሉ፣ እነሱ ናቸው ያን። ከዛ ውጭ መናገር አይችልም። እኛ ሀገር ግን ህግ የሚያወጣው ጠቅላይ ሚኒስትሩ እንደፈለገ ይተረጉማል። ጠቅላይ ሚኒስትሩ እንደፈለገ ፍርድ ቤት አይተናል። የፖለቲካ እስረኞች ይለቀቁ ብሎ ፍርድ ቤት ያዘዘውን የፖሊሱ አዛዥ ማን አባቱ ነው የሚያዘኝ ብሎ እዛው ቁጭ ብሎ ያስቀምጠዋል። ገብቶሻል? ይሄ ችግር እስካለ ድረስ ኢትዮጵያ ውስጥ የባርነት ኑሮ ነው የምንኖረው። እና አሁን የድርጅቶች ያነሳውልሽ ይይዛቸዋል። እንደነዚህ አይነት ሰዎች ገንዘብ ስለሚያታልላቸው እዛ ድርጅት ውስጥ ይገቡና ለመፈረካከስ ይታገላሉ፣ ይፈረካከሳሉ። አንድ እሱ አለ። ሌላው ደግሞ ምንድነው ራሱ ድርጅቱ ውስጥ ያሉ ሰዎች ያለመብሰል፣ ይሄ የፖለቲካ እንጭጭነት ይሉታል ኮሚኒስቶች፣ የፖለቲካ እንጭጭነት የያዛቸው አሉ። እኔ ብቻ ነኝ የምደርሰው። ታሪክ ልንገርሽ፣ በኢትዮጵያ ታሪክ ውስጥ የመጀመሪያው አብዮት ሲደረግ ኢሕአፓና መኢሶ ባደረጉት እንትን ላይ ሁለቱም እንደኔ ከሆነ ሁለቱም ያስቀመጡት ስትራቴጂ አላማ፣ የመጨረሻ አላማቸው የኢትዮጵያን ሕዝብ ከረሃብ ከድንቁርና ከጭቆና ሊያወጣ ነው። የተጣሉት ምን ላይ ነው? እንዴት እናውጣው በሚለው ላይ ነው። እንዴት እዛ እንድረስ ቢስማሙና፣ ኦኬ ወንድሜ አንተም አላማ ያ ነው አይደለም? አዎ አንተም ያ ነው አይደለም? በቃ አንተም በዛና እኔም በዚህ ልሂድ፣ እዛች አካባቢ እንገናኛለን። ያን ጊዜ ስንገናኝ ለሕዝቡ እንሰጣለን፣ የፈለገውን ያርግ ቢሉ ኖሮ እዚህ አንደርስም ነበር። ወያኔ ማነው ደርግ ሁለቱንም አያጠፋቸውም ነበር። ገብቶሻል? መቻቻልን መልመድ አለበት። ልምጣልሽ፣ አሁን ኢትዮጵያ ውስጥ የተለያዩ የብሔር ድርጅቶች አሉ። አንዱ ይነሳና የእንትነ ህዝብ እንዲተጨቁኖ ምናምን፣ ጥሩ የራስሽን ህዝብ ጭቆና መታገል አንድ ጥሩ እንትን ነው። መጥፎ የሚሆነው መቼ መሰለሽ? የሌላውን
ትቃወመው
ስትጠይ፣ ይውጣልኝ ልግደለው ምን ስትይ፣ የፋሽዝም አሁ ይጀምራል። ፋሽዝም የሚጀምረው መቼ መሰለሽ? የራስሽን በመውደድሽ አይደለም። የራስሽን መውደድ ምንም አጥያት የሌላውን ማጥላላት ሲጀምር፣ ጥፋቱ እነሱ ጋር ነው ማለት ሲጀምር፣ ዩ ኖ ስኬፕ ጎት ይሉታል። ስኬፕ ጎት ስትፈልጊ የኛ መዳከም፣ የኛ መድራብ፣ የኛ መጠማት፣ የኛ እንትን እነሱ ናቸው ማለት ሲጀምር አደጋ ነው። ስለዚህ እነዚህ የተለያዩ ድርጅቶች ኦኬ የኛን ችግር ያመጣው አንድ ድርጅት ነው፣ ሁሉም የሚሉት ነው። ወያኔ መልቀቅ አለበት ከስልጣን ላይ። ምክንያቱም በደንብ ነው የሚጫወትባቸው። ዛሬ አማራውን ይገላል፣ ኦሮሞ ቁጭ ብሎ ይጠብቃል። ዛሬ ኦሮሞን ይገላል፣ ነገ ደግሞ ኦሮሞን ይገላል፣ አማራ ቁጭ ብሎ ይጠብቃል። 25 ዓመት ይሄን ካዩ በኋላ አሁንም በዛውን ቀጥል የሚሉ ከሆነ እኔ ምን ላለው መሰለኝ፣ ስቱፒድ ነው የምለው። እንደዚህ አይነቱን ሰው ስቱፒድ ነው የምለው። ለምንድን ነው ስቱፒድ የምለው? አንድ ሰው ሁለት ኬሚካሎች ሃይድሮጅንን ውሰጅ እና ኦክሲጅንን ውሰጅ። ሁለት ሃይድሮጅን እና አንድ ኦክሲጅን በቲዮሪ መሰረት ውሃ ነው የሚሰራው፣ አይደለም? ውሃ እንደሚሰራ በተደጋጋሚ እያየ አሁንም እየተመለሰ ሁለት ሃይድሮጅን አንድ ኦክሲጅን እየጨመረ ወርቅ አወጣለሁ የሚል ከሆነ ይሄ ስቱፒድ ለኔ። ገብቶሻል? ምንድነው ማድረግ ያለበት? ወርቅ ለማውጣት ነው የምፈልገው፣ አይደለም? አይ ይሄ ሁለት ሃይድሮጅን እና አንድ ኦክሲጅን በተደጋጋሚ አየሁት አያመጣም። ስለዚህ ማለው መንገድ ልቀይር፣ ወደዛም ይወስደኝ መንገድ ልቀይር። ልክ እነዚህም ድርጅቶች አዩት፣ ስንት አመት ሙሉ ውጤት እንደማያመጣ ሲረዱ እንትናቸውን ማስተካከል፣ አቋማቸውን መለወጥ የለባቸውም። በጋራ መነጋገር መቻል አለባቸው። እረ ጎበዝ፣ የት እንዴት ነው ተጎዳን እኮ 25 ዓመት። ችግሩ ግን ያለው ምን ላይ መሰለሽ? በአብዛኛው በተለይ በብሔር ጥያቄ ላይ በአብዛኛው በተደላደለ ሁኔታ ላይ የተቀመጡ ሰዎች ናቸው ይሄን ነገር የሚመሩት። ተራው ህዝብ፣ መሬት ያለው ኦን ዘ ግራውንድ ያለው ህዝብ ኑሮውን ስቃዩን እሱ ነው እንትን የሚለው
ሚቀምሶ የችግሩ ከፈትቀማክ እሱ ነው
ኤግዛክትሊ ስለዚህ ብዙም አይሰማቸውም አንፎርቹኔትሊ ይሄን ምለው ያዘንኩ ነው ግን አሁን በጣም ደስ ያለኝ አሁን ኢትዮጵያ ውስጥ ያሉ እንትኖች ድርጅቶችም ሆነ ሌሎች የብሔር እንትኖች አንደርስታንድ ያደረጉና አይ እድሜልካችንን ተቃዋሚ ሆነን እድሜልካችንን ዝም ብለን ብቻ በቦርሳችን አንጠልጥለን አርማችንን ይሄ ስሎጋችንን
ይዘንቀምን ተከታዮችን እየሰበሰበ ከመሄድ
በጋራ ሆነን ለህዝቡ ውጤት የሚያመጣ አንዱ ስምጃ ወደፊት የሚያስኬድ እንስራ ማለታችን ብስለት
ነው ሳቋርጥ ምን አለ ድርጅቶችን ኮንስታያቸው አሁን ወያኔ ነው እኛ ትልቁ ጣላታችን ግን እርስ በርስ አንደኛው ድርጅትን ሲኮን ነው በየፌስቡክ ድረገጾች ላይ ተታይ አንደኛው ድርጅት ነው የሚኮን ነው ትልቁ በሽታ ካንሰር የሆነው በሽታ ወያኔ መካከላቀው ተቀምጦ አንደኛው ነው የሚከሰው ይሄኛው የተባለው እንትን የተባለው ፓርቲ እንትን የተባለው ፓርቲ እንጂ የጋራ ጣላታቸው የሆነ ወያኔ ላይ የዘመተው በየዌብሳይታቸው ላይ የሚደረጋቸው ላይ የዛኛውን ድክመት ነው የሚለጥፈው ወይ ደግሞ የዛኛውን መሪ ይሄ ሌባ ነው እንዲህ ነበር ባክግራውንዱ እንደዚህ ነበር ነው የምንለው
ምክንያቱም እንደውን ታገልስ አንድ ዋና ምክንያት አላችሁ እኔ በግሌ አንድ የደረስኩበት ነጥብ አለኝ በግሌ በትንሽዋ አህመድ በትንሽዋ አቅሙ የደረሰባት አንድ ድርጅት እንደ ተቋቋመ ወይ ትንሽ ቆይት ብሎ ሌላውን ተቋሚ ድርጅት አታክ ማድረግ ሲጀምር ምን ማለት እንደሆነ ታውቃለሽ ለኔ ያ ድርጅት ከልቡ ለውጥ ለማምጣት ሳይሆን ራሱን በሆነ ነገር ለማሳወቅ አንዳንድ ጊዜ አንቺ ደካማ ከሆንሽ ምን ታደርጋለሽ ምንም የምታቀርቢው ነገር ከሌለሽ የሚሰሩትን ሰዎች ስም በማጥፋት ራስሽን ከፍት ለማስረዳት ትሞክሪያለሽ
ሳይኮሎጂካል አምሮን መጉዳት
ኤግዛክትሊ እነሱን በማዳከምና ብዙ ጊዜ እንዲህ አይነት ስራ የሚሰሩ ሰዎች ድርጅቶች የራሳቸው ሰብስታንስ ያለው ስራ መስራት እንደማይችሉ የሚያቆናቸው አሁን ኢትዮጵያ ውስጥ ማደንቀው ስካውንደስ ከተከታተላሉ ግንቦቶች ሌላውን አታካ ያደርጉ በጽሁፍ ማይቻለው በተለያየ እንትን ለማየት ሞክሬያለሁ የአንድ ድርጅት ጥንካሬን የማየው ዋና ጣላቱ ላይ ያለ እዚህ ትንንሾቹ ላይ የሚያተኩር ከሆነ ፈሪ ነው ያኛውን ለመንካት አይፈልግም ለዛ ደግሞ ህዝብ ተቀባይ እንዲያገኝለት ተቀባይ የሆነ ነጥብ ስለሌለው እዚህኛው ላይ ሲንደፋል አይፈነጫል በዛ ምክንያት ሰማ አይደለም እንትናን ሰደቦ ይባላል የኛ ህዝብ ደግሞ እንትን ማለት ይወዳል እና በዛች ምክንያት ራሳቸውን ማስተዋወቅ ይፈልጋሉ እና እንዲህ አይነት መኖር የለበትም እታች ያለው ዋናው ጣላትሽ ከላይ ቁጭ ብሎ እየጨፈጨፈ እዚህ ያለው ምንም ማረግም አይችልም ምንም እንኳን አላደረገውም ምንም ነገር አላደረገውም እንትኑ ግንቦቱ እናንንም ያኛው ይሄኛው ምንም አያደርገውም ኃይልም የለም ለማድረግ ምን አታገለኝ ራሴን ያሳደኩ ዋናው ጣላቴ ላይ ለምን አላተኩርም እንደውም ሲሆን ለማረገው ምንድነው እነዚህ ትንንሽ ያሉት ጋር አብሬ በህብረት እየሰራው በተቻለ መጠን ፈረንጆች ምን ይላሉ መሰለሽ የባይላተራል ስምምነት የሚባላል መንግስታት ሁለት ሀገር መንግስታት ሲገናኙ ውይይት ያደርጉ ምን ይላሉ በእነዚህ ነጥቦች ላይ ስምምነት ደርሰናል ስምምነት ባልደረስንባቸው ጥያቄዎች ላይም ለመዋየት ተስማምተናል ይላሉ። እኛ ሀገር ግን ይሄድሽ እንደሆነ 99.9% ነጥብ ላይ ብንስማማ እንኳን በነጥብ አንዷ ምክንያት
እንጋደላለን።
ይሄ ምንድነው? ምናልባት ማፍርበት እንትን አለ። የኛ አፍሪካኖች የጭንቅላታችን የመብሰል ደረጃ መቻቻልን ገና እንትን አላልንም። የሚል ፍርሃት አለብኝ አለበለዚያ ግን ለኔ አንድ ርምጃ ወደፊት የሚያስቀደኝ ካንቺ ጋራ ትንሽ ነገር መስራት እንደ መሆኑን እየተረዳው ያንን ትቼ በማይረባው ነገር ጋር ካንቺ ጋር መከሳከስ ከሆነ ያኛው መንገዴን አቋረጥኩት ማለት ነው
ያኛው የበለጸገ ግሩን እየተነዘረ እየጠነከረ ነው የሚሄደው
አው እና ይሄ ነው አይ ቲንክ ኢትዮጵያኖች ይሄን ነገር መልመድ መቻል አለብን ነው ምለው የኢትዮጵያ ድምጽ ሬዲዮ ይሄንን እንደዚህ አይነቱን በጋራ መስራት ተቻችሎ ምክንያቱም የናት ልጅ የናት ሆድ እንኳን ዝንጉርጉር ነው የሚባለው ሁሉም ነገር አንድ አይነት ሊያስብ አይችልም አንድ አይነት ብናስብ ኖሮ ደግሞ እድገትም
አይኖርም
ስለዚህ የተለያየ ማሰብ መቻል አለብን ቁም ነገሩ የተለያየ ማሰባችን አይደለም የምናስበው ነገር ተነጋግረን ተስማምተን በዚህኛው ላይ በጋራ እንስራ ይሄኛውን እናቆየው ወደፊት ያስኬደናል ይሄኛው አንድ ምጆ ወደፊት ያስኬደናል እኔ መጣላው ቦርሳቸው ውስጥ አር ምንድነው ስሎጋን ይዘው እድሜ ልካቸው እንደዚህ ነው ምንም እኮ ለህዝቡ መሬት ላይ ያለው ምን ለውጥ አይመጣም ያ መቆም አለበት ሪሊ መቆም አለበት የህዝብን አዘን በደል ጭቆና መገደል ኢትዮጵያ ውስጥ የሚደረገውን በደል ወያኔ ሲወርድና ይሆናል ሪሊ በየሰርቤቱ የሚደረገው ሰቆቃ የሚደርሰውን ሰቆቃ እኔ የሰው ልጅ ሰው ሆኖ የተፈጠረ በፈጣሪ አምላክ የተፈጠረ ሰው ሊያደርገው የሚገባ አይደለም። የሰው ልጅ ብልቱን ፎቶግራፍ አይቻልም መቸለት ነው። በጣም ነው የሚያሳዝነው። ይሄንን መወጣት የምንችለው በጋራ ስንሰራ ብቻ ነው። እንግዲህ አድማጮቻችን እስከ 6 ሰዓት ድረስ ፕሮግራማችን ይከተላል። መልካም ቆይታ እንመኝላችኋለን። ሙዚቃ በትጋበዘን
ናናቹ ልጆች እኛ ደህና ነን። ይሄ የስዊድን ሚገኝ
የኢትዮጵያ ድምጽ ራዲዮ
የልጆች ክፍለ ጊዜ ነው።
አሁን የዛሬ ፕሮግራም እናስተዋውቃችሁ።
ዛሬ ምን ምን አለ?
ዘፈን
ተረት አለ።
ልጆች እንደምን ሰንብታችኋል? ደህና ናችሁ? እኛ በሰላምና በጤና ሰንብተናል። እናንተም በሰላም እንደሰነበታችሁ በመተማመን ወደ ዕለቱ የልጆች ፕሮግራም እንተላለፍ። በዚህ የልጆች ክፍለ ጊዜ እናንተን ያስተምራል፣ ያዝናናል ብለን ያሰብናቸው ከተለያዩ ከሀገራችን መጽሐፍ ያገኘናቸውን ተረቶች፣ ለሕፃናት የሚያስተምሩ ዘፈኖች ይዘን ቀርበናል። ሰነበታችሁ ልጆች፣ ዛሬ የምንሰማው ተረት ስለ ዋርዲቷ በቅሎ ነው። ይህንንም ተረት የተረኩት አቶ መስፍን ሀብተ ማርያም ናቸው። ልጆች፣ ወደ ተረታችን ከመግባታችን በፊት እስቲ ትንሽ በቅሎ ምን እንደሆነች በጥቂቱ ልንገራችሁ። በቅሎ የአህያና የፈረስ ልጅ ነች። የበቅሎ አባት ማን እንደሆነ ታውቃላችሁ ልጆች? አህያ ሲሆን የበቅሎ እናት ደግሞ ፈረስ ነች። በሀገራችን ኢትዮጵያ ብዙ በቅሎዎች አሉ። በቅሎ ጥንካሬ ከአባቱ አህያ ወስዶ እንዲሁም በግዙፍነትና በትልቅነቱ ደግሞ ከእናቱ ፈረስ የወሰደ ነው። በቅሎ ለሰው ልጅ በጣም ጠቃሚ ነው። በሀገራችን ኢትዮጵያ ሰዎች በቅሎን ለተለያዩ ነገር ይጠቀሙበታል። ከሚጠቀሙባቸውም አንዱ ለምሳሌ ሰዎች ወደ ገበያ ሲሄዱ እቃ ለማጓጓዣ ሰዎች እቃዎቻቸውን ጭነው ይወስዱባቸዋል። እንደ አህያም ጥንካሬ ስላለው ትልቅነትም ከፈረስ ስለወሰደ ብዙ የመያዝ አቅም አለው። እንዲሁም ለመጓጓዣነት ይጠቅሟቸዋል። ይህም በቅሎ የበለጠ የሚመረጠው አንዳንድ ጊዜ እንደ ፈረስ ፈጣንና ሯጭ ስላልሆነ እንደ አህያም ባይሆን ፈጠን እያለ የሚሄድ ግን እንደ ፈረስ ስለማይሮጥ ሰዎች ቀስ ብሎ ለመሄድ ለመጓጓዣ ታገለግላለች። ሌላ ደግሞ የሚገርማችሁ ምን እንደሆነ ታውቃላችሁ ልጆች? በቅሎ ልጅ አይወልድም። በቅሎ የሚመጣ ሁሉ ግዜ ከአህያና ከፈረስ ነው ሁለት በቅሎዎች ልጅ ሊወልዱ አይችሉም ይሄንን ዛሬ የምንሰማው ተረት ለምን በቅሎ እንደማትወልድ በተረት መልክ የተዘጋጀ ነው እስቲ ወደ ተረቱ እንሂድ አንዲት ዋርዴት የምትባል ቆንጆ በቅሎ ባንድ መንደር ውስጥ ነው ነበር ጓደኞቿ በሙሉ ይቀኑባት ነበር ታዲያ አንድ ቀን ዋርዴት ውሃ ልትጠጣ ወደ ወንዝ በመውረድ ላይ ሳለች ከአንድ ድንጉላ ፈረስ ጋር በመንገዱ ላይ ትገናኛለች ፈረሱም ውበቷን ያደንቅ ስለነበረ እንደምን አለሽ ብሎ ሰላምታ ሰጣት ዋርዴትም እግዚአብሔር ይመስገን እኔ ደህና ነኝ አንተስ ደህና ነህ አለችው ፈረሱም የት እሄድሽ ነው አላት ውሃ ለመጠጣት ወደ ወንዝ እየወረድኩ ነው ፈረሱም ዋርዲት ወይ ሁልጊዜ በውበትሽ ማረካለሁ በጣም ቆንጆ ነሽ ላገባሽ ፈልጋለሁ እናማ የወላጆችሽ ያባትሽና የእናትሽን ዘር ነገሪ አላት ዋርዲትም ደንገጥ በማለት ይህን ማወቅ ለምን ፈለግ አለችው እንዲህ አለ ፈረስ በባህላችን መሰረት አንድ ፈረስ እጮኛዋን ማንነቷን ወይንም ዘውሯን ማወቅ አለበት እሷ እናቴ አገረ ገዢ የሚሳፈሩባት ያቺ በጣም ቆንጆ ፈረስ ናት አለችው አባትሽስ ብሎ ጠየቃት ፈረሱ እህቴ ቄሱ የሚሳፈሩበት ፈረስ ነች ወደ ቤተክርስቲያን ስትሄድ ታሳየዋለች አባትሽን እኮ ነው ያልኩሽ ዋርዲት አክስቴ ደግሞ የመንደሩ አለቃ የሚሳፈሩባት እጅግ በጣም ቆንጆ ፈረስ ናት አለችው አባትሽን እኮ ነው የምጠይቀው ብሎ ፈረሱ ጠይቆ እንዳበቃ አባታ የሆነው አንድ ያረጀና ከሥራ ውጪ የሆነ አህያ መጣ። አህያውም ዋርዲቷን እዚህ ምን እያደረግሽ ነው አላት። እሷም ምንም አልመለሰችለት። መልሽ እንጂ አንቺ የመጠየቅ መብት የለኝም እንዴ? እሷም የማታውቅ በመምሰል ዝም አለች። ይሄ አሮጌ አህያ ማን ነው እዚህ መጥቶ ደግሞ የሚረብሸኝ? የተጨማደደ ያረጀ አህያ አለ። እሷም አላቀውም አለች። ፈረሱም ሂድ ከዚህ ብሎ በቡጢ መጣ። አህያውም ሲወድቅ ፈረሱ ተጋግሞ ረጋገጠ። ታዲያ አህያም መሬት ላይ ወድቆ እየተረጋገጠ አምላኬ ሆይ የሆንከውን እይልኝ አለው። ከዚያ እግዚአብሔርም በቅሎ አንቺ አባትሽን አላከበርሽም፣ ስለዚህ አንቺ መሃን ትሆኛለሽ፣ ልጆችም አትወልጂም ብሎ ረገማት ይባላል። ልጆች ተረቴን መልሱ፣ አፌን በዳቦ አብሱ። ልጆች መቼም ከዚህ ተረት የተማራችሁት ነገር እንዳለ ወላጅ ቢያገኝም ቢያጣም ትልቅም ትንሽም ቢሆን ሁልጊዜ ወላጅ ወላጅ ነው፣ እናትም እናት አባትም አባት ናቸው። ልጆች ወላጆቻቸውን አክብሩ። እሺ ደህና ዋሉ ልጆች።
እንግዲህ እንደዚህና እንደዚያ ያያልን እዚህ ሰዓት ላይ ደርሰናል። አሁን ደግሞ በወለላይ ዳሪና ቀባሪ የሚለውን ግጥም ልናሰማችሁ ወለላይ መስመር ላይ ነው።
ሃሎ ወለላይ ሰምሃል አይደል?
አቤት ተናስተልኝ እንደምን አልክ?
ደህና ይመስገን። እንግዲህ መቀጠል ትችላለህ።
እሺ ዳሪና ቀባሪ ዳሪና ቀባሪ የተመላለሱትን መልስ ነው ማነበው። ዳሪና ቀባሪ ዳሪ ወዳጄ እንደምን ሁዱ ጎረቤቴ ባለህበት ቦታ ይድረስ መልእክቴ። የልጄ ሰርግና የሟች ልጅ ቀብር አንድ ላይ መሆኑ ፈጥሮብኛል ችግር። መቼም ይገባሃል ግልጽ ነው ነገሩ፣ ብዙ ነው ማረጉ የሰርገኛ ክብሩ። ስለዚህ አደራ የልጄን ታላቅ ሰርግ በደስታ ቦታ እንዳሳልፍ በወግ። በዛ ቀን ተነስተ ልጅህን ስትቀብር ሰዎችን ሰብስባ አታብዛ ግርግር። እንደውም ጨርሶ ከሞት ላታድናት በሳቅ በደስታ በልልታ ቅበራት። ለለቅሶኛው ሁሉ ይሄን ንገርልኝ ነገ ማታ ድረስ መልእክት ላክልኝ ነበር ያለው ዳሪ። ቀባሪ ደግሞ መልሱን እንዲህ ብሏል። ክቡር አስተዳደር የላኩልኝ መልእክት እጅግ አስገራሚ ድንቅ ነው በእውነት። ታስራ ተገንዛ ልጅ ልትቀበር ተሞሽረች አሉኝ እርሶ ለትዳር። ለክብሮ ሲባል ለእርሶ ወግ ማረግ እንድስቃዘዋል ለቅሶዬን በመንፈር። እንደዚህ አድርጎ ቀኑ ከከበደ በእርሶ አስተዳደር ታምር ከወረደ ሀዘንና ደስታ መውጣትና መውረዱ አንድ ላይ ስለሆነ ሁለቱም መንገዱ። መቼም ይደረግ በልልታ ልቅበራት እርሶም ልጆን በለቅሶ ይዳሯት። ወይም ደስታ ሀዘን ይቅርታ እንትን ላይ ስለሆነ የስልኩ እንትን እያለብኝ ነው ከስልክ ላይ ስለማነብ መጨረሻውን ልበለው። መቼም ምን ይደረግ በልልታ ልቅበራት እርሶም ልጆን በለቅሶ ይዳሯት። ወይም ደስታ ሀዘን እንዳይቀያየጥ ስምምነት አድርገን ቤት እንለዋወጥ። እግረ መንገዱንም በዚህ አዲስ መንገድ መከራን ይቅመሱ እኔም ደስታ ልምልመድ። ይቅርታ በማይመች ሁኔታ ስላነበብኩት አመሰግናለሁ።
አይ ምንም ችግር የለም ወለላይ፣ ለሌላ ጊዜ በሰፊው እንትን ትላለህ። እንደው እንዲሁ ከማሰናብት እንደው ለዚህ ግጥም መነሻ የሆነ ምን ነገር ነበር እሱን?
አዎ እንግዲህ ያው አንድ ትቢት፣ በተለይ ከአስተዳዳሪዎች ጋር ያለ ትቢት ስር ሰዶ ጫፍ ሲደርስ ሰውን ምን ያህል እንደ ሚንቅ የሚያስተዳድረውን ህዝብ ወይም ደግሞ ጎረቤቱና ምኑን በሀብት በተወሰነ ነገር በስልጣን ሲወጣ የመጨረሻው ደረጃ ላይ ሲደርስ ምን ያህል እንደሚተብትና የትቢቱን መጠን ለማሳየት የገጠምኩት ግጥም ነው። ሰሞኑንም ደግሞ የኢትዮጵያ ህዝብ እየተገደለ በየቦታው እየተጨፈጨፈ የጠቅላይ ሚኒስትሩ ልጅ ደግሞ ትዳር አለሟን እያየች ነበረች። ያንንም ለማቀናጀት ነው ለማመላከት ነው የጻፍኩት። በተረፈ ያው ግጥም ሰብሰብ ብሎ ስለሚቀርብ አድማጩም የራሱን ፍቺ ይወስዳል። ግጥምና ህልም እንደ ፈቹ ነው የሚባልም ነገር አለ።
እሺ ወለላይ መልካም ወሎ።
አቤት
መልካም ወሎ ይሁንልህ። እሺ ቴንክ ዩ።
አሜን አሜን። ሰላም አለን። ቻው።
እንደምናረፈዳቸው አድማጮቻችን ከረፋዱ 11 ሰዓት ሆኗል። የሳምንቱ አበይት ዜናዎች ቀጥለው ይሰማሉ። የኢትዮጵያ መንግስት ላለፉት 2 ወራት ደም ያፋሰሰውን ማስተር ፕላን በይፋትቻለሁ ብሎ በሆዴድ በኩል ተናግሯል። የሆዴድ ማከላይ ኮሚቴ አዲስ አበባና የኦሮሚያ ልዩ ዞኖች ተቀናጀ ማስተር ፕላን ዲቆም ውሳኔ አሳልፏል። ማከላይ ኮሚቴው ለሶስት ቀናት ባዳማ ተሰባስቦ ማስተር ፕላኑ እንዲቆም ወሰኑን በገለጸበት ማግስት ተቃውሞ ቀጥሏል። ግድያውም ቀጥሎ ሰሞኑን ባምቦ ከተማ አንዲት ህጻን ስትገደል ሌላ ህጻንም ቆስላለች። በተመሳሳይ በድሬዳዋና ባምቦ ዩኒቨርሲቲ ተቃውሞ መቀጠሉ ተመልክቷል። በምዕራብ አርገይ በቀጠለ ተቃውሞ ደግሞ 23 ተማሪዎች ተይዘው መታሰራቸው ይፋ ሆኗል። በትንሹ በሁለት ወራት ውስጥ 150 ያህል ሰዎች ለተገደሉበትና በመቶዎች ለቆሰሉበት ድርጊት ቀጥተኛ መነሻ የሆነው ማስተር ፕላን ሙሉ በሙሉ መቆሙ ቢገለጽም እቅዱ ስለመሰረዙ ግን የታወቀ ነገር የለም። የፖለቲካ ተንታኞች የወደድ ማከለያ ኮሚቴ እቅዱን የማስቆም ስልጣን አለው ወይ በማለት የጠየቁ ሲሆን ሰረዝኩት ከማለት ይልቅ አቆምን በሚል የተገለጸውን በጥርጣሬ ተመልክተውታል። አንድ ስማቸው እንዲገለጽ ያልፈለጉ የፖለቲካ ተንታኝ እንዳሉት የማስተር ፕላኑ ተግባራል ለጊዜው ሙሉ በሙሉ አቆምናል እንጂ ሰረዝነው አላሉም። በመሆኑም ህወሓት ያድግ ባስፈለገው ጊዜ አንቀሳቅሶ ተግባራዊ ሊያደርገው ይችላል ብለዋል። የሁዴድ ማከላዊ ኮሚቴ ኦሮሚያ በአዲስ አበባ ላይ ያላትን ልዩ መብትን በቅርቡ ምላሽ እንደሚሰጠው ያመለከተ ሲሆን ግድያውን የፈጸሙትና የኃይል ጥቃቱን ባስከተሉት ወገኖች ላይ የሚወሰድ እርምጃ ስለመኖሩ አልተጠቀሰም። የሁዴድ ማከላዊ ኮሚቴ መግለጫውን ተከትሎ ጥያቄ አንስተው ተቃውሞ እያቀረቡ ያሉ አክቲቪስቶች ጉዳዩ ለፍርድ ቤት ባልቀረበበት ሁኔታ ተቃውሞ እንደሚቀጥል አረጋግጠዋል። ዘግይቶ በመጣ ዜና የኦሮሚያው ህዝባዊ ተቃውሞ በተጠናከረ መልኩ ቀጥሏል። ትናንት በወለጋ ህዝባዊ እንቢተኝነቱ ቀጥሎ ሲካሄድ ጨንጊ ወይም እሁድ ገበያ በሚታወቀው አካባቢ የካቢኔ አባላት ቤቶች በህዝብ በተወሰደ እርምጃ መፍረሳቸው ታውቋል። 6 ፖሊስና 4 ተማሪዎች በግጭቱ ቆስለዋል። የኤፈርት ንብረት የሆነው ሰላም ባስ የህዝብ ማመላለሻ አውቶቡስ ላይም ጥቃት ተሰንዝሯል። የአካባቢው ነዋሪዎች የመንግስት ኃላፊዎችን አንቀበልም የኛ መሪ ዶክተር መረራ ጉዲናቸው በማለት ከፍተኛ ተቃውሞ ያሰሙ መሆናቸውም ታውቋል። በኢትዮጵያ የጸጥታ ኃይሎች እየፈጸሙት ያለው እርምጃ በእጅጉ እንዳሳሰባት አሜሪካ በድጋሚ ገለጸች። የአሜሪካ ውጭ ጉዳይ መስሪያ ቤት የዛሬ ወር ገደማ በኢትዮጵያ ኦሮሚያ ክልል ያለው ሁኔታ እንዳሳሰባት ገልጻ የነበረ ሲሆን አሁን ለሁለተኛ ጊዜ በጉዳዩ ላይ ጠንከር ያለ መግለጫ አውጥታለች። አሜሪካ በመግለጫዋ የጸጥታ ኃይሎች በሰላማዊ ተቃዋሚዎች ላይ ከሚወስዱት የኃይል እርምጃ ባሻገር በተቃዋሚ ፓርቲ አመራሮችና በጋዜጠኞች ላይም እየተወሰደ ያለው እርምጃ እንደሚያሳስባት ገልጻለች። በሌላ ዜና የኢትዮጵያ ዋነኛ የልማት አጋር የሆነው የአውሮፓ ህብረት የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም በህብረቱ ዋና መቀመጫ ብራስልስ ከተማ በሚከተማ ተገኝተው በኦሮሚያ ክልል እየተካሄደ ስላለው ተቃውሞ ማብራሪያ እንዲሰጡ ጠይቋል። ሆኖም የተዘጋጀላቸው ጋዜጣዊ መግለጫ ምክንያቱ ባልታወቀ ሁኔታ ሰርዟል። የቀረበላቸውን ጥያቄ ተከትሎ በብራስልስ ተገኝተው ማብራሪያ የሰጡት ዶክተር ቴድሮስ አድሃኖም ከህብረቱ አባል ሀገራት በርካታ ጥያቄ እንደቀረበላቸው ተመልክቷል። በኢትዮጵያ የኦሮሚያ ክልል እየተካሄደ ያለው ተቃውሞ ስጋት እንዳደረበት የገለጸው ህብረቱ የጸጥታ ኃይሎች እየወሰዱ ያለው እርምጃ በአስቸኳይ እንዲቆም አሳስቧል። መቀመጫቸውን በአውሮፓ ያደረጉ በርካታ የሰብአዊ መብት ተሟጋች ድርጅቶች በበኩላቸው ህብረቱ በኢትዮጵያ መንግስት ላይ ጠንካራ መልእክት እንዲያስተላልፍ ዘመቻ መክፈታቸውም ታውቋል። በሂውማን ራይትስ ዎች የአውሮፓ ህብረት ተወካይ የሆኑት ሎቲ ሌሽት ህብረቱ ዝምታን በመስበር የኢትዮጵያ መንግስት እየወሰደ ያለውን የኃይል እርምጃ ማውገዝ እንደሚገባም ገልጸዋል። የአውሮፓ ህብረትም የልማት ድጋፍ በሚያደርግለት ኢትዮጵያ ለተቃውሞ አደባባይ በወጡ ሰዎች ላይ የጥይት ምላሽ ሳይሆን ነገሮችን በድርድር እንዲፈቱ ግፊቱን ማጠናከር ይኖርበታል ሲሉ ተወካዩ ገልጸዋል። በሌላ ዜና መቀመጫውን በኢትዮጵያ ያደረገው የኖርዌይ ኤምባሲ በኦሮሚያ ክልል የተቀሰቀሰ ተቃውሞ ዳግም በማገርሸቱ ምክንያት ዜጎቹ በክልሉ በሚያደርጉት ጉዞ ላይ ጥንቃቄ እርምጃ እንዲያደርጉ አሳስቧል። የኢትዮጵያን የሰብአዊ መብት ሁኔታ በቅርበት የምትከታተለው ኖርዌይ የተካሄደ ያለው ተቃውሞ የጸጥታ ስጋት ሊሆን እንደሚችል አስታውቋል። የኢትዮጵያ ውጭ ጉዳይ ሚኒስቴር ባለስልጣናት በቅርቡ ለኤምባሲ ተወካዮች በሰጡት ማብራሪያ ተቃውሞ በቁጥጥር ስር ውሏል ሲሉ ምላሽ መስጠታቸው ይታወሳል። ይሁንና በሁለቱ ወገኖች መካከል የተካሄደ ውይይትን ተከትሎ ኖርዌይ ተቃውሞ አለመብረዱንና የጸጥታ ስጋት እየሆነ መምጣቱን በይፋ ስትገልጽ የመጀመሪያው ሀገር ሆናለች። መቀመጫቸውን በሀገሪቱ ያደረጉ የተለያዩ ሀገራት ተወካዮችና ዓለም አቀፍ ድርጅቶች በወቅታዊ የኦሮሚያ ክልል ተቃውሞ የተናጠል ምክክርን እያካሄዱ እንደሚገኝም ከሀገር ቤት የመጣ መረጃ ያመለክታል። የአክሰስ ሪል ስቴት እንዲሁም የዘመን ባንክ መስራች አቶ ኤልሚያስ አመልጋ መታሰራቸው ተዘግቧል። በመንግስት ዋስትና ወደ ሀገር ቤት ከተመለሱ ወራት ብቻ ያስቆጠሩት አቶ ኤልሚያስ አመልጋ ተመልሰው የታሰሩበት ዝርዝር ምክንያት ባይገለጽም ከአክሰስ ሪል ስቴት ጋር የተያያዘ መሆኑን የመንግስት መገናኛ ብዙሃን ዘግበዋል። ሃይላንድ ውሃን በማምረት ወደ ኢትዮጵያ ገበያ ውስጥ በመግባት በንግዱ ዓለም ታዋቂ የሆኑት አቶ ኤልሚያስ አመልጋ በየካቲት ወር 2005 ዓ.ም ከመንግስት ጋር ባለመግባባት ከሀገር የወጡ ሲሆን በመንግስት ተሰጣቸው በተባለው ዋስትና በየካቲት ወር 2007 ወደ ኢትዮጵያ ተመልሰዋል። ለሁለት ዓመታት ያክል በዱባይ ቆይተው ወደ ኢትዮጵያ የተመለሱት አቶ ኤርሚያስ አመልጋ በነሐሴ 2007 ከአክሰስ ቦርድ ሊቀመንበርነታቸው እንዲነሱ የተደረጉ ሲሆን በእርሳቸው ምትክ ወይዘሮ መብራት ወልደ ትንሳኤ የተባሉ ባለአክሲዮን መሾማቸው ታውቋል። በዋስትና ወደ አገር ቤት የተመለሱት አቶ ኤርሚያስ አመልጋ የተገባላቸውን በአደባባይ የተነገረው ቃል ታጥፎ ወደ እስር ቤት የገቡበት ሁኔታ ለምን እንደሆነ እስካሁን ግልጽ አልሆነም። ህወሓት ኢህአዴግ የዘር ፍጅት በመቀስቀስ ላይ መሆኑ ተዘገበ። በኦሮሚያ ክልል የተቀሰቀሰው ህዝባዊ ተቃውሞ ሁለት ወራት ባስቆጠረበት በአሁኑ ወቅት የመንግስት የደህንነት ኃይሎች የዘር ፍጅት በመቀስቀስ የተቃውሞን አቅጣጫ ለማስቀየር በመንቀሳቀስ ላይ መሆናቸውን ከኢሳት የተገኘው መረጃ ያመለክታል። የዘር ፍጅት እቅዱ በኦሮሚያ ክልል በሚኖሩ የሌላ ብሔረሰብ ተወላጆች በተለይም በአማራዎች ላይ የተነጣጠረና የተቀነባበረ ጥቃት በመሰንዘር የሌላ አካባቢ ተወላጆች በስጋት ከመንግስት ጎን እንዲቆሙ በማድረግ ሁኔታውን ወደ እርስ በርስ ግጭት በመውሰድ እንቅስቃሴ ላይ መሆናቸውን መረዳት ተችሏል። ወደ ኢትዮጵያ የሚሰራጩት የኢትዮጵያ ሳተላይት ቴሌቪዥን ኢሳትና የኦሮሚያ ሚዲያ ኔትወርክ ኦኤምኤን በኢትዮጵያ ስርጭታቸው መታወቁ የመንግስት የደህንነት ኃይሎች የታቀደውን ጥፋት በቀላሉ ለማስፈጸም ይቻላቸዋል የሚል ግንዛቤ መያዙንም ከኢሳት የተገኘው መረጃ ያመለክታል። በመንግስት የደህንነት ኃይሎች የተቀነባበረው ጥቃት በህዝቦች መካከል ግጭት ከመጋበዝ ባሻገር በተለያዩ ከፍተኛ ትምህርት ተቋማት እንዲሁም ህዝብ በሚሰበሰብባቸው ስፍራዎች የተቀነባበሩ የቦምብ ፍንዳታዎችን ጭምር ለማከናወን መታቀዱንና የቀደሙ እርምጃዎችም የዚህ ውጤት መሆናቸው ተመልክተዋል። ድርጊቱን ለማስፈጸም የተመለመሉ የኦህዴድና ብአዴን ሰዎች ጭምር መዘጋጀታቸውንም ከኢሳት ዜና መረዳት ተችሏል። የተባበሩት መንግስታት የልማት ፕሮግራም ዩኤንዲፒ ባወጣው ሪፖርት ኢትዮጵያ ከ188 የዓለም ሀገራት 174ኛ ደረጃ ላይ እንደምትገኝ ገልጿል። ድርጅቱ የኢኮኖሚ እድገትን፣ ልማትን፣ የጸጥታ ጉዳዮችን፣ የፖለቲካ ነጻነትና ሌሎች ማህበራዊ ጉዳዮችን በማጥናት በሚያወጣው ሪፖርት ኢትዮጵያ ካለፈው ዓመት ከነበረችበት ደረጃ ዘንድሮ አንድ ደረጃ ዝቅ ብላለች። በዓለም ላይ ካሉት ሀገራት ኢትዮጵያ መብለጥ የቻለችው 14 ሀገራትን ብቻ ሲሆን ሁሉም በአፍሪካ የሚገኙ ናቸው። ምንም እንኳን ገዢው ፓርቲ ሁለንተናዊ እድገት እንዳሳየ በተደጋጋሚ በመገናኛ ብዙሃን ቢገልጽም የተባበሩት መንግስታት ድርጅት ግን ኢትዮጵያን በዓለም መጨረሻ ከሚሰለፉ ሀገራት ተርታ አስቀምጧታል። በሰው ልማት ሀብታቸው ከአንደኛ እስከ አምስተኛ ያለውን ደረጃ የያዙት ኖርዌይ፣ አውስትራሊያ፣ ስዊዘርላንድ፣ ዴንማርክና ኔዘርላንድስ መሆናቸው ታውቋል። በያዝነው ዓመት በኢትዮጵያ በተከሰተው የድርቅ አደጋ በአንዳንድ አካባቢዎች 90% የሚሆነው የእርሻ ሰብል መውደሙንና የእህል ዋጋ ንረት አሳሳቢ የሆነ መምጣቱን የዓለም የምግብ ድርጅት ፋኦ አስታወቀ። በተለይ በምስራቅ የአገሪቱ ክፍል በተከሰተው ድርቅ የእርሻ ሰብሎች ሙሉ በሙሉ መውደማቸውንና የድርቁ አደጋ ገጽታውን እንዳይቀይር ስጋቱን ድርጅቱ ገልጿል። ይህ በእንዲህ እንዳለ በሰሜን ወሎ የተባባሰውን ረሃብ ተከትሎ የአካባቢው ነዋሪዎች ወደ ባህር ዳር እየተሰደዱ መሆናቸውን ዘገባዎች አመልክተዋል። የባህር ዳርና አካባቢው አማኞች እንደገለጹት በርካታ ህጻናትና አባወራዎች በከተማዋ ለልመና መዳረጋቸውንም ገልጸዋል። ሶስት የሚዲያ ተቋማት ማለትም ወደ ኢትዮጵያ በሳተላይት ፕሮግራማቸውን የሚያስተላልፉት ኢትዮጵያ ሳተላይት ቴሌቪዥን፣ ኦሮሚያ ሚዲያ ኔትወርክ እና ቢቢኤን በጋራ በመሆን ታላቅ ጉባኤ መጥራታቸውን አስታወቁ። የሚዲያ ፈናና ህዝባዊ እንቢተኝነት በሚል መሪ መፈክር የሚካሄደው ይህ ፕሮግራም የፊታችን ፌብሩዋሪ 7 2016 በዋሽንግተን ዲሲ እንደሚካሄድ ያሳወቁ ሲሆን በዕለቱ የተለያዩ ምሁራን ጥናታዊ ጽሑፎች ያቀርባሉ ተብሎ ይጠበቃል። በመጨረሻም የአርበኞች ግንቦት ሰባት ሊቀመንበር ፕሮፌሰር ብርሃኑ ነጋ ለድርጅታዊ ስራ አሜሪካ መግባታቸው ተነገረ። ከኢሳት የተገኘው መረጃ እንደሚያመለክተው ፕሮፌሰር ብርሃኑ በአሜሪካ አጭር ጊዜ ቆይታ ካደረጉ በኋላ ወደ ትግል ሜዳ እንደሚመለሱም ተነግሯል። ፕሮፌሰር ብርሃኑ በቅርቡ በአውሮፓ ህብረት ተገኝተው በወቅታዊ ጉዳዮች ማብራሪያ መስጠታቸው ሲታወቅ ባለፈው ሳምንት ደግሞ የመንግስቱ ውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም ለባለስልጣናቱ በአውሮፓ ህብረት በመገኘት የበኩላቸውን ማብራሪያ መስጠታቸው ታውቋል። ለሳምንቱ የነበሩት አበይት ዜናዎች እነዚህ ነበሩ። መልካም ቆይታ። ተጨማሪ ማስተዋቂያ አለ። ቀደም ማስተዋቂያን ወደ በኋላ ተስተካክለን ካገኘና ሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስዊድን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ጵጵስና የደብረ ሰላም መድኃኔዓለም ቤተክርስቲያን እናንተ የተጠማችሁ ሁሉ ወደ ውሃ ኑ። ኢሳይያስ 55:1 በደብረ ሰላም መድኃኔዓለም ቤተክርስቲያን የቅዱስ ሚካኤል የጽዋ ማህበርተኞች የቃና ዘገሊላን ምክንያት በማድረግ ከጥር 13 እስከ ጥር 15 ጃንዋሪ 22 እስከ 24 ታላቅ መንፈሳዊ ጉባኤ አዘጋጅተዋል። በጉባኤው ላይ መምህራንና መዘምራን ከኢትዮጵያ ተጋበዙ ሲሆን እርሱም በጉባኤው ተገኝተው የበረከቱ ተሳታፊ የሆኑ ዘንድ ቤተክርስቲያን ጥሪዋን ታስተላልፋለች። ቀን ጥር 13 አርብ ከ15 ሰዓት እስከ 20 ሰዓት አድራሻ ሀክሴትራ በቤተክርስቲያን፣ ጥር 14 ቅዳሜ ከ13 ሰዓት እስከ 19 ሮክስፌድ ፎልኬቲዩስ አድራሻው ማለት ነው። ጥር 15 እሁድ ከቅዳሴ በኋላ በቤተ ክርስቲያን ሀክሴትራ የቤተ ክርስቲያኑ አዘጋጆች
ሆኑ አከጎነ ጀሰ ሆነላቲዞ አከናደን ባቲ በት ገዴ ለፈዲሪ ሆኑ አከጎነ ጀሰ ሆነላቲዞ ጀዱ ቀጥይ ለከራናቲበ ጀራቶ ቆንቻሉ ጀባዱ ያወቦ ቦታብያም ሎሉ ከራናቲ ደምቱ ምልኬቲ ፋቶሉ ሌላብደ ቡናርኪ ገነማገልከላ ጀማት ሞታ ጀቲ ሶራ ይሞታ ይከከላ ሙቀበኝ ቢያጌ ወንድቱ ሲፍሲፋ ጀባቱ ቀራሶ ፉንዱርገይባ
አገር አንድነት ነው አንድነት ሀገር ነው አለዚያማ አገር አገር አይሆንም ውሃው ይመረል እህሉ ያንገፈግፋል አየሩ ይጎመዝዛል መሬቱ እንደ ረሞ ጫቀጥላል የሳር የቅጠሉ ሽታ ይመርዛል ሸጥ ሸለቆ ይከብዳል ያስጠላል ተራራ ሸንተረሩ ያንሸራተታል ያዳልጣል ኗሪውም እንደ አይጥና ድመት እንደ ትኩላና ፍየል ተፋጥቶ እድሜውን በሙሉ ድንግጥ ድንግጥ ፍርግግ ፍርግግ ብርግግ ብርግግ ንቅል ንቅል ትክል ትክል ሲል ነጠላት ከሻ ሆኖ የተጠራበት ምድራዊ ኑሮ በህልም ሩጫና በገደል ማሚቱ ዘይ ይጨርሳል ይላል ዳኛቸው ወርቆ የጻፈው አደፍርስ ከተባለው መጽሐፍ ልብሉ ላይ ተወሰደ ነው።
የሰላማዊ ሰልፍ ጥሪ። በስዊድን የኦሮሞ ማህበረሰብ ከሁለት ወር በላይ የፈጀ የኦሮሞ ወጣቶችና ገበሬዎች በሰላማዊ መንገድ የመብት ጥያቄዎች አንግበው ሲነሱ እንደ መልስ የተሰጣቸው አረመናዊና ፋሽስታዊ ግድያንና ድብደባ ለመቃወምና ለማውገዝ እንዲሁም በሀገሪቷ የፖለቲካና ሶሻል ከተደራጁት ጋራ ባንድነት ከናንተ ጋር ቆመናል ለማለት በስቶክሆልም ከተማ ሰላማዊ ሰልፍ ለጃንዋሪ 22 አዘጋጅተናል። እስካሁን በክልሉ ፖሊስ በፌደራሉ ወታደርና በጭካኔው የታወቀ ያለምንም ርህራሄ ወጣት ሽማግሌ ሴት ህፃን ሳይል ለመግደል ለወያኔና ለወያኔ ብቻ የሚታዘዝ በአጋዚ ወታደር ከ150 በላይ ሲሞቱ ከ5000 በላይ የሚቆጠሩ በጥይትና በድብደባ አካለ ስንኩል ሲሆኑ ከ10000 በላይ እስር ቤት ተወርውረዋል። የሰላማዊ ሰልፉ ሌላ ዓላማ ለወዳጅና ለጠላት አንድ ግልጽ መልእክት ለማስተላለፍ ነው። እሱም ወያኔ እስከዛሬ ህዝቡን ከፋፍሎ አንዱን የሌላው ጠላት አስመስሎ ተራ በተራ መምታቱ ካሁን በኋላ መቅረቱን ለማሳየትና ለኢትዮጵያ የህዝብ መብት የነጻነትና የዴሞክራሲ እንዲሁም የህዝብ አብሮ በሰላም መኖር ያገባኛል የሚል ሁሉ አንድ ላይ እንደቆሙ ለማሳየት ነው። አብረን ቆመን የኦሮሞ የአማራ የጋምቤላ የአፋር የትግራይ ወዘተ ገበሬዎች ከመሬት መፈናቀል የሁሉም ጥያቄ ነው ማለት አለብን። የኢትዮጵያ መሬት ተቆርሶ ለሱዳን ለመስጠት ሽርጉድ ማለቱን የሁላችን ጥያቄ ነው። በአሁኑ ጊዜ በኦሮሚያ ክልል የተነሳውን ህዝባዊ አመጽ አክታጫ ለመቀየር በኦሮሞዎችና በክልሉ በሚኖሩ ሌላ ብሔሮች በተለይም በአማሮች መካከል ግጭት የመፍጠር ሙከራ ህዝቡ እስካሁን ማክሸፉ የወያኔን ስርዓት ለማፍረስ ትክክለኛውን መንገድ እያሳየን ነው። አብሮ ቆሞ ለወያኔ ስርዓት እንቢ ከማለት ሌላ አማራጭ የለም። በሰላማዊ ሰልፉ የሚዘጋጀው በዚሁ በአካባቢያችን በሚገኙ የፖለቲካና ሌሎች ድርጅቶች በኦኤልኤፍ በኦዲኤፍ በአርበኞች ግንቦት 7 በአፋር ብሔራዊ ነጻነት ግንባር በኦጋዴን ነጻ አውጪ ግንባር በሰማይ ፓርቲ የድጋፍ ኮሚቴ በኢትዮጵያ ዴሞክራቲክ ፎረም ትብብርና ተሳትፎ ነው። እዚህ ስማቸው ያልተጠቀሱ ካሉ አላማውን እስከደገፉ ድረስ ከተሳትፎው የሚያግዳቸው እንደሌለ ለመግለጽ እንወዳለን። የሰላማዊ ሰልፉ ቀን አርብ ጃንዋሪ 22 ቦታ ሰርገልስ ቶሪ ጀምሮ ሚንት ቶሪት ይቆማል። ቤተ መንግስቱና በፓርላማ መካከል ሰዓት ከቀኑ 12 ሰዓት እስከ 15 ሰዓት በአውሮፓ አቆጣጠር ማለት ነው። ከ6 ሰዓት እስከ 9 ሰዓት በኢትዮጵያ አቆጣጠር የኦሮሞ ማህበረሰብ በስዊድን። አድማጮቻችን ይሄንን አሁን ያሰማነውን የሰላማዊ ሰልፍ ጥሪ በተመለከተ የሰላማዊ ሰልፉ ጥሪ ሐሳቡን የተነሰሰው ክፍል ማለትም የኦሮሞ ማህበረሰብ በስዊድን ተወካይ ከኛ ጋር ይገኛሉ። ተናስልኝ ጌታዬ። በመጀመሪያ በራስዎ አንደበት ማንነቶን አጠር አድርገው ያስተዋውቁና ወደ ጥያቄዎች ይገባሉ ጌታዬ።
አመሰግናለሁ። አላ ኦቦራ አባላለሁ። በኦሮሞ ማህበረሰብ ኮሚኒቲ በስዊድን የሚገኘው ኮሚቴ አባልና እንዲሁም የዚህ የሰላማዊ ሰልፍ አስተባባሪ ኮሚቴ ነኝ።
አቶ ጫላ፣ ወደዚህ ሐሳብ እንዴት ልትመጡ ቻላችሁ? ማለት ይሄን ሰላማዊ ሰልፍ ታይቶ በማይታወቅ ሁኔታ ሌሎች ኢትዮጵያኖች ሁሉ ባሉበት በጋራ ሆኖ ለማድረግ እንዴት ወሰናችሁ? ምንድነው የሚባለው የተቀደሰ ሐሳብ ነው በኢትዮጵያ ድምጽ ሬዲዮ አስተሳሰብ። እናንተ ግን እንዴት መጣችሁ ወደዚህ ይሄን ሐሳብ?
እንግዲህ የወያኔን የከፋፍለ ግዛ ፖሊሲ በዚህ ባሳለፍነው 25 አመታት ውስጥ አይተናል። ወያኔዎች እኛ በጋራ ሆነን እነሱን እንዳልታገል ፍላጎታቸው ነው። በዚህም የተነሳ ባለፉት 25 አመታት ውስጥ በየድርጅቱ በየማህበረሰቡ በተለያየ ጎን ሆነን ጮህናል። የጮህናቸው ጮህቶች ሁሉ ውጤት አልባ ሆነው በመቅረታቸው ያከዛ ተመክሮ በመውሰድ ወያኔን ላንዴና ለመጨረሻ ጊዜ መጣል የሚቻለው በኢትዮጵያ ውስጥ የሚገኙ ህዝቦች በጋራ አንድ በሆነ መልኩ በመታገል መሆኑን ስለተረዳን ይህንን ሰላማዊ ሰልፍም በአገሪቱ ውስጥ የሚደረገውን ኢሰብአዊ ድርጊት ለመቃወም በጋራ መሆን አለበት ወደሚለው አዝማሚያ ስለመጣን ነው። ስለዚህ የኛ በጋራ መቆም ለወያኔ ውድቀትና ሽንፈት በመሆኑ ይህንን በመረዳት ነው በዚህ መልኩ ለማዘጋጀት የተነሳ ነው።
አሁን የሚወራ አንዳንድ ወሬ አለ ኢትዮጵያን በተመለከተ በቦታው ሁኔታዎችን እንደምንሰማው ከሆነ ይህን የመከፋፈሉ ሁኔታ እንግዲህ በህዝቡ መካከል ብዛም ውጤት አላመጣለትም እስከዛሬም ድረስ። ምናልባት በድርጅቶች ደረጃ እንደሚገባን ለተወሰነ ደረጃ ያህል በድርጅቶች ደረጃ ተሰርቶለት ሊሆን ይችላል። ግን በህዝቡ መካከል በጋራ ችግሩን በጋራ አብሮ መገደሉንም መታሰሩንም ረሃቡንም ጥማቱንም ደስታውንም ሀዘኑን በጋራ ይኖረ ነው። አሁን ግን ደግሞ የሚሰማው ሌላ ሙከራ እየተደረገ ነው። ህዝቡ ግን ያንንም በጥሶ ወጥቷል ነው የሚባለው። በኦሮሞ ሪጅን አካባቢ በሚኖሩ ሌሎች ብሔር ብሔረሰቦች ላይ በተለይ በአማራው ላይ ያተኮረ ግድያና ጭፍጨፋ ለማስጀመርና ዘር በዘር ለማጣላት ሙከራ አለ የሚባላል። ስለዚህ የምታውቁት አለ ህዝቡስ ምን አይነት አቋም ይዟል ብላችሁ ታስባላችሁ? እናንተስ እንደዚህ አይነቱን ምን አይነት አመለካከት አላችሁ ለእንደዚህ አይነቱ?
እኛ በእኛ አመለካከት ይህ ተቃውሞ ህዝባዊ አመጹ የሚመለከተው የወያኔን አስተዳደር ብቻ ነው። ወያኔ በህዝባችን ላይ የሚያደርሰው ግፍ በኦሮሞ ህዝብ ላይ ብቻ አይደለም፣ በአማራውም ኢቭን በራሱ ከተወለደበት ማህበረሰብ የትግሬዎችን መብትም እየጣሰ ነው። ስለዚህ የኢትዮጵያ ህዝቦች የአማራም ሆነ የኦሮሞም ሆነ የትግሬ ህዝብ ከጥንት ጀምሮ አብሮ የኖረ አብሮ የተዋለደ የተጎራበተና በፍቅር የሚኖር ህዝብ ነበረ። ያ ስር የሰደደ ፍቅር እስከዛሬም በህዝቦች መካከል አለ። የወያኔ የከፋፍለ ግዛው ፖሊሲ የተወሰኑ ቅራኔዎችን ለማምጣት ቢሞክርም ህዝቡ ያንን ለመቀበል ፍላጎት የለውም። በእርግጥ ወያኔዎች እንደዚህ አይነት ስትራቴጂ እየፈጠሩ በኦሮሞና በአማራ መካከል ወይ በኦሮሞና በሌላው መካከል የተፈጠረ ግጭት አስመስለው እድሜያቸውን ለማራዘም እየሞከሩ ነው። ግን አንተም እንደምታየው ሁኔታዎችንም እንደምትከታተሉት ህዝቡ ከዛ ርቆ አልፏል። የወያኔን ቴክኒክ የተረዳ ይመስላል። ማንኛውንም የሰው ልጆች አክብረው የወያኔን ድርጅት ወያኔን ራሱ እንጂ ማንንም ጎረቤቱንም ሆነ አብሮ የኖረውን ህዝብ ነው ሌላውንም ህዝብ በማክበር ነው ሰላማዊ ሰልፉን እያደረገ ያለው እና ይሄ ሁኔታ ወደፊትም ይቀጥላል። ትግሉ ከወያኔና ከወያኔ ጋር ብቻ ያስመሰክሩ ናቸው።
አቶ ጫላ ትክክል ነው። በአገር ቤት ደረጃ እንደምናየውና እንደምንሰማው ህዝቡ የወያኔን ተንኮል መሰሪ ተንኮል ከተገነዘበ ቆየት ብሏል። የራሱን ኑሮውን በጋራ በአብሮ የኖረውን ተዋልዶ ተጋብቶ የኖረው ህዝብ ጋር በጋራ ነው ችግሩን የሚካፈለው ደስታውንም። ግን አንተም እርሶም እንዳሉት ላለፉት 25 ዓመታት በመጠኑም ቢሆን በተለይ በፖለቲካ በተለያዩ ፖለቲካ ድርጅቶች መካከል ይህ አይነቱ ልዩነት የወያኔ መሰሪ ስራ ትንሽም ቢሆን እድል አግኝቶ በህብረት ለመስራት ብዙ ተሞክሮ ሳይሳካ ቀርቷል። ምንድን ነው ይሄ የሆነበት ምክንያት? ይሄስ ወደፊት እንዳይሆን ምን ሀሳብ ታቀርባላችሁ? በእናንተ በኩል ምንስ ይታያችኋል? ምንስ ራዕይ አላችሁ?
እኔ እንደማየው ከሆነ ያሉት የፖለቲካ ድርጅቶች ጥያቄ ብዙም የሚራራቅ አይመስለኝም። አብዛኛው እነዚህ የፖለቲካ ድርጅት መሪዎች ወይም ያሉት ኤሊቶች ተቀራርቦ ያለመነጋገር ችግር ይመስለኛል ችግሩን ሊያሰፋውና 25 ዓመት ሊያቆየው የቻለው። በእርግጥ ተቀራርቦ የሚወያዩ ከሆነ በኢትዮጵያ ውስጥ ለሚደረገው ኢሰብአዊ ወንጀል ተባብረው ሊያሰራቸው የሚችለው ነገር በአብዛኛው የሚበዛ ይመስለኛል። በ90% ላይ ሊስማሙ የሚችሉ ነገር ይመስለኛል። የቀረችውን ጥቂት ነገር ደግሞ በውይይት የመፍታት ወይም ለህዝቡ አቅርበው በህዝቡ ፍላጎት ላይ የተመረኮዘ ነገር ማድረግ ወደሚችሉበት ደረጃ ቢደርሱ የተሻለ ነው ብዬ አምናለሁ። ስለዚህ አሁን ወቅቱ ይሄ የፖለቲካ ድርጅቶችን ተለያይተው ተራርቀው የመቆየቱ ሁኔታ የወያኔ ስትራቴጂ በውስጡ እንዳለ መረዳት መቻል ያለባቸው ይመስለኛል የፖለቲካ ድርጅቶች። እነተኛ ሀገር ፍትህ ዲሞክራሲ የህግ የበላይነት የሰፈረበት ሀገር እንፈልግ ከሆነ ያሉት የፖለቲካ ድርጅቶችም ይሄንን የሚፈልጉ ከሆነ ሊያራርቃቸው የሚችለው ነጥብ በጣም ኤምንት ነው ብዬ አስባለሁ። ስለዚህ ተቀራርቦ በመወያየት ያሉትን ችግሮች መፍታት ይቻላል። አይ ቲንክ አዝማሚያውም ወደዛ ይሄደ ያለ ይመስለኛል። እኔ መፍትሄውም ይሄ ነው ብዬ ነው የማስበው።
አቶ ጫላ አሁን ያልከውን ነገር ስንሰማ አንዳንድ ነገሮች ጭንቅላታችን ላይ መጡ። በተለይ ይሄ ተስማምቶ በጋራ ተቻችሎ በሚስማሙበት ነገር ላይ አንተ እንዳልከው እርሶ እንዳሉት 90% በሚሆነው ላይ ይስማማሉ ብለን ነው የምናምነው እኛም። ኦኬ ይስማማሉ ብለን ነው እኛም የምናምነው። ግን አንዳንድ የፖለቲካ ታዛቢዎች እንደሚሉት ምንድነው በአብዛኛው ይሄንን ልዩነት ላይ አተኩረው እርስ በርስ መጧዟዟን የሚወዱት በራሳቸው የማይተማመኑ ወይም ደግሞ በአላማቸው የማይተማመኑ ለውጥ እናመጣለን ብለው የማያምኑ ነገር ግን ሌላውን ተቃዋሚ ወይንም ዲሞክራቲክ ፎርስ በመሳደብና ራሳቸውን ሌላውን በማንቋሸሽ ራሳቸውን ከፍ ለማድረግ የሚሞክሩ ናቸው እንጂ በእውነት ለኢትዮጵያ ሕዝብ የሚያስቡ ለሕዝቡ የሚጨነቁ የሕዝቡን ችግር አንዲት እምርታ ወደፊት አጥፍተን ወደፊት እንዴት እናርጋለን የሚሉ ልጅቶች እንደምንም ብለው ተቻችለው ለመስራት ነው የሚሞክሩ የሚሉ አሉ። አንተስ ምን ትላለህ? አንተ በልብለህኛል። አንተስ ምን ትላለህ እንደዚህ አይነት አሳሰብ የሚሰጡትን ሰዎች?
እኔም በአሁን ባልከው ሀሳብ ላይ ሙሉ ለሙሉ ስማማለሁ። አንድ የፖለቲካ ድርጅት በፖለቲካ ፕሮግራሙ ላይ እምነት ካለውና የፖለቲካ ፕሮግራሙ በህዝቡ ዘንድ ተቀባይነት አለ ብሎ የሚያምን ከሆነ ምንም ከሌላ ፖለቲካ ድርጅት ጋር አገናኝቶ አብሮ እንዲሰሩ የሚያግደው ነገር ያለ ነገር የለም ብዬ አምናለሁ።
በተለይ 90% ነጥብ ላይ የሚስማሙ ከሆነ
በህዝቡ ላይ እምነት ካለው የፖለቲካ ፕሮግራሜ በህዝብ ዘንድ ተቀባይነት አለው ወይም ህዝቡ ደግሞ የኔን የፖለቲካ ፕሮግራም ካልተቀበለ ሊጥለው
ይችላል
መብቱ ነው ብሎ የሚያምን ድርጅት ከህዝቦች ጋር ከሌላ ፖለቲካ ድርጅቶች ጋር ተቀራርቦ የማይሰራበት ምንም ምክንያት የለም። አንተ እንዳልከው ወደ ህዝብ ላለመቅረብ ከጎን ቁጭ ብሎ ዝም ብሎ አንጃ ግራንጃ በማቅረብ ጊዜ ለመብጀት የሚፈልግ ድርጅት ከሆነ በራሱ ላይና በህዝቡ ላይ እምነት የሌለው ድርጅት ከሆነ ላይቀርብ ይችላል፣ ላይጠጋ ይችላል። እንደዚህ አይነት ድርጅቶችንም ሽሩሩ ከማለት እነሱ ትቶ ሄዶ ስራ መሬት ላይ በሚሰራ ስራ ሊግባቡ የሚችሉ ድርጅቶች አብረው መስራት መቻል አለባቸው።
አቶ ጫላ
እኔ አስተያየት በዚህ ላይ
አቶ ጫላ በመጨረሻ ኢትዮጵያኖችን እንዴ አሲሙ እናርክ ኢትዮጵያኖችን የምታገኝበት መድረክ አዘ የስዊድን የኦሮሞ ኮሚኒቲ መሪ እንደሆነ ተወካይ እንደሆነ ለዚህ ለሰላማዊ ሰልፍ ኢትዮጵያኖችን በአደባባይ አግኝተህ ኑ ለማለት ወይም ደግሞ እድል አለ ብዬ ብል ሁለት ደቂቃ በሰጥህ ተናገር እስቲ ምን ትላለህ?
አመሰግናለሁ። እኔ የምለው በኢትዮጵያ ውስጥ የወያኔ መንግስት የሚያካሄደው የኢሰባይ ድርጊት ግድያ፣ አፈና፣ ቶርች እንዲሁም ከሀገር የማባረር ፖሊሲውን የሚቃወም ማንኛውም ኢትዮጵያዊ በዚህ ሰላማዊ ሰልፍ ላይ እንዲገኝ ጥሪዬን አቀርባለሁ። ይህ የሚደረገው ወንጀላ ትናንትና በአማራው ላይ በጎንደር አካባቢ ለምሳሌ በቅማንትና በአማራው መሐከል እንዲሁም በደቡብ አካባቢ በአኝዋክ ላይ ሌላውም በተለያየ በሶማሌ ክልልም በተለያየ ጊዜ በዌስት ኢትዮጵያ በጉሙዝና በኦሮሞ መሐከል በተለያየ ጊዜ ወያኔ መንግስት ህዝቦችን እያጋጨ እኛ ደግሞ በራሳችን አካባቢ ተወስነን ብቻ ሌላውን በሌላው ላይ የሚደርሰውን በደል እያዳመጥን ስንኖር ነበር። ለምሳሌ በቅንጅት ጊዜ በምርጫ ጊዜ የቅንጅት መሪዎች እንዲሁም ደጋፊዎች በሚታሰሩበት ጊዜ እኛ የኦሮሞዎች ወገን ብዙም አልተናገርንም። ሌላው እኔ ከዛ በፊት እስር ቤት ነበርኩኝ እና እኛ እስር ቤት በነበርንበት ጊዜ ሌላ የሚጮህልን የኮሚኒቲ እንትን አልሰማንም ነበር። ያ ሁኔታ የሚጠቅመው ለወያኔ መንግስት ብቻ ነው። ወያኔ እድሜውን አርዝሞ እንዲኖር የኛ መከፋፈል ከፍተኛ አስተዋጽኦ አለው። ከአሁን በኋላ የስዊድን ኢትዮጵያውያን ብቻ ሳንሆንም በአለም ላይ ያለ ኢትዮጵያውያን በሙሉ አንድ በመሆን በመተባበር እጅ ለእጅ ተያይዘን ኦሮሞ፣ አማራ፣ ትግሬ፣ ጉራጌ ካለን አንድ ህዝብ ነን። ትግራችን አንድ ሀገር ነው ያለን። አንድ ህዝብ ነው የምንፈልገው። በዛ ሀገር የህግ የበላይነት፣ ዲሞክራሲ መስፈን፣ ፍትህ፣ ነጻነት እስከሆነ ድረስ የሚያለያየን ምንም ነገር የለም። ያሉት የፖለቲካ ፓርቲዎች ቢሆንም በሀገር ውስጥ ገብተው ነጻ መሬት ላይ ፕሮግራማቸውን ለህዝብ አስተዋውቀው ህዝብ የሚመርጠው ፓርቲ ሊመራን ይችላል። እኔ እምነቴ ነው። ስለዚህ ይህንም የወያኔ አሰቃቂ ግፈኛ መንግስት ለመቃወም ማንኛውም ኢትዮጵያዊ በፈለገው መልኩ ቀርቦ የወያኔን መንግስት መቃወም መቻል አለበት። በዚህ የተባበሩ ነው ጥሬን የማቀርበው።
አቶ ጫላ፣ በዚህ አስተያየት ላይ ምንም ነገር መጨመር መቀነስ አልፈልግም። እንዳለ እንዲቆይ ነው የምፈልገው። እጅግ በጣም እናመሰግናለን። መልካም ምድል። ጤና ይስጥልኝ ጌታዬ።
አቶ አህመድ፣ እኛም ለተሰጠን እድል በኦሮሞ ማህበረሰብ በስዊድን በሚገኙ ስም ከልብ አመሰግናለሁ።
ጤና ይስጥልኝ።
ጠና ስትልኝ
ማልበል ጌታዬ
ሰለሞን እባላለሁ። የሰማያዊ ፓርቲ የድጋፍ ኮሚቴ የስዊድን ሊቀመንበር ነኝ።
ጠና ስትልኝ አቶ ሰለሞን።
አዎ፣ እንግዲህ እንደሰማችሁት አሁን አቶ ጫላ በትክክል አቀምጦታል።
ኦኬ።
የሀገራችን ያለንበት ሁኔታ ሁላችንም ህብረትና ኃይል የሚፈልግ ነው። ዛሬ በኦሮሞ ወይም ደግሞ ማፈናቀሉ ስራ የተጀመረው ቆይቷል። ነገሮቹ ያው ታውቁታላችሁ። ከዚህም አንጻር ሁላችንም ህብረት የሚፈልግ ነው። ይህንን እንትኑን የሚደረገውን ሰልፍ እኛም ለመካፈል በሙሉ ልባችን የተመሆናችንን ይህን ድጋፍ ለመግለጽ በዛውም አንጻር መጥቀስ የምፈልገው ሌላም አብሮ የሚጠቀሱ ነገሮች አሉ። ይሄው ምንድን ነው? በዛሬ በሀገራችንን ሸሽኖ ወያኔ መንግስት ወደ የሱዳን ለሱዳን ለማስረከብም ዝግጅት ላይ በመሆን ላይ ነው። ይህን ሁላችንም እናውቀው። ይህንንም አስረግጠን እንደምንናገር በዛው በሰልፋችን ላይ ይህንንም እንዲታወቅልን ለመፈለግ ነው።
እኔ እኮ አንዳንዴ ግራ ይገባኛል። ምንድን ነው የሚቀረን ነው የምለው። አንዳንዴ ሳስበው ቁጭ ብዬ እንደዚሁ ሳስበው አቶ መለስ ባፍ ሙሉ ደፍረው የተናገሩት እሳቸው እንኳ በህይወት እያሉ 4 ሚሊዮን ነበረ እስካሉ ድረስ የተሰጠው። አሁን 7 ሚሊዮን ገብቷል። 7 ሚሊዮን ምንድነው የሚባለው? አዎ፣ 7 ሚሊዮን ሄክታር ለፓኪስታን ማነው ለህንድና ለቻይና ለሳውዲ አረቢያ ሰጥተዋል። 7 ሚሊዮን የሌላ ሀገር ነው ለስንት አመት ሙሉ የተቆናጠረው። እንደገና በሱዳን ስንትና ስንት ሺህ ኪሎ ሜትር ሰጥቷል። እኔ ምን እንደሚቀረንም አናውቅም። ያችንም ደግሞ እዛው ለራሳቸው ሰዎች አከፋፍለዋል። አቶ ማናቸው የሚሏቸው የነሱ ቱጃር የሆኑ ሰውዬ አባይ ምናምን አባይ ፀሐየ ምናምን እኔ ስማቸው እሳቸው አዲስ አበባ ነው ቦሌ አካባቢን ተቆጣጥረውታል ነው የሚባለው። እንግዲህ ሌላው ህዝብ ይቺ ትንሽ ትንሽ እየሄደ እየመጣ እየገዛንተን የሚለው እሱንም ቀስ ይያሉ አባረሩታሉ። ምክንያቱም አዲስ አበባ ሊሰባ ነው ሲሉ ይላል። ምን እንደሚቀረንም አላውቅም። እኔ ኢትዮጵያዊ
እንደነው እንግዲህ አሁን ማልቀሱ
በስደት ምን ነው
ዋጋ ያለው?
በስደት ምን ነው
ማድረግ ምን ይችላል? ልክ እንደ ጫላ እናስቀመጠው ተባብሮ ለዚህ ሀገር አንዴና ለመጨረሻ ጊዜ አብረን ተከባብረን ምን ኖርባት ሁላችንም ተበቃ ሀገር ላይ ከማንም ተፈለች ይሄንን ሀገር መኖርያ ማድረግ አለ። ሌላ ደግሞ አንድ ነገር ማስተዛዘን ፈልገው በቀደምለታ መግለጫ ሰጥቷል ኢትዮጵያ መንግስት ያለው ምሽል የወያኔ መንግስት እንትን ብለዋል ይሄንን እንትን አቆሞ ነው አለ የሚል
ወያኔ ችካልድ ነች።
አዎ ይሄ ማለት ሁሉም ሰው እንዲገረርዳው ለምን አንዳንድ ጊዜ የሚመጡ ነገሮች አሉ አቆሞት የለም እንደሆነ እናንተ ሰምታችሁና የሚባል ነገር አለ።
ሰርዘዋል ማለት አይደለም አቆሞዋል ማለት ሰርዘዋል አይደለም
አይደለም። ሁለተኛ ደግሞ አንደኛ የወዴ ያኛው የተለጣፊው ግብኝት ምንም አይነት ስልጣን የሌለው ነው ዝም ብሎ ብቻ ለመናገር ተብሎ የተባለው ነው።
ይሄ ማኖ ነክቶ እኮ በቃ አፍሮ ቁጭ ያለ ግለሰብ ስብስብ ነው ይሄ በጠቅላላ እነዛ አካባቢ ያለው
ደግሞ ጊዜ መግዣ ነው። ጊዜ መግዣ ማለት ዛሬ እነዛ ማዘናጊያና ነገ ያንን ካርታ አስበው ደግሞ እንደገና ህዝቡ እንደደበ ማዛጋ እንደዚሁ ለቅቷችን ላይ ሊጠውን ነው። ስለዚህ የተጀመረው ነገር በጣም አንትን ነው። ይሄ ደግሞ እንዳለው ጋሽ ጫላ በሁሉም በበኩል የሚጠነከር ነው ወደፊት እንትን እናደርገው ነው። ይሄንኑ ኃይላችንን ሰብስበን ሁላችሁም ይሄን የሰማችሁ በሙሉ በዛ ላይ እንድትገኙልን
ባጭሩ አቶ ሰለሞን ባጭሩ ሰማይ ፓርቲ የድጋፍ ኮሚቴ ስዊድኑ ይሄንን ይደግፋል። ስለዚህ ኢትዮጵያዊ ኦሮሞ አራማ አማራ ክርስቲያን ጉራጌ ሙስሊም አጭር ረጅም ቀጭን ወፍራም ሳይል ኢትዮጵያዊ ነኝ የሚል በሙሉ በዛ ቀንና ሰዓት ይገኝ ነው የሚሉት።
አዎ ትክክል። ይሄን ነው የምንለው ያም እንግዲህ ሙሉ ኃይላችን ከነሱ ጋር እንደምን እናደርግ ነው የምንለው መጥቀስ ፈልገው።
እናመሰግናለን ጌታዬ መልካም
በጣም እግዚአብሔር ይስጥልን። እናመሰግናለን ተመይነን እድል ሰጣችሁ ህዝቡ እንዲወያይ መባረጋችሁ በጣም ደስ ያለን። እናመሰግናለን።
ጤና ይስጥልን።
ጤና ይስጥልን።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።
ታላቅ መንፈሳዊ ጥሪ
ኦ ክርስቶስ ኦ አምላክ ብሩኔ ኦ ክርስቶስ ኦ አምላክ ብሩኔ ልቡናይ ናብራ በትቁም ቃልህ ልቡናይ ናብራ በትቁም ቃልህ
እሁድ ጥር 22 2008 ወይም ጃንዋሪ 31 2016 ከንጋቱ 6 ሰዓት ጀምሮ የጥር አስተርዮ ቅድስት ድንግል ማርያም የጥምቀትና የቃና ዘገሊላ በዓል በአንድነት ታላላቅ የቤተክርስቲያን አባቶች መምህራነ ወንጌልና ካህናት እንዲሁም መላው ሕዝበ ክርስቲያን በተገኙበት ለማክበር እነሆ በዝግጅት ላይ እንገኛለን። እሶም በእለቱ በዚህ ታላቅ መንፈሳዊ በዓል ላይ ተገኝተው ከመይታችን ከቅድስት ድንግል ማርያም ከበረከተ ጥምቀቱና ከቃና ዘገሊላ በዓል ረድኤትና በረከት እንዲሳተፉ የሶሎንቱና ደብረ ቅዱሳን ቅድስት ማርያም ወአቡነ ተክለ ሃይማኖት ቤተክርስቲያን ጥሪዋን ታስተላልፋለች። የሶሎንቱና ደብረ ቅዱሳን ቅድስት ማርያም ወአቡነ ተክለ ሃይማኖት ቤተክርስቲያን አስተዳደር ሰበካ ጉባኤ ጽሕፈት ቤት።
ሀገር ያቆየ ባለ ታሪክ ልደት ባሳለፍነው ሳምንት የታላቁ ንጉስ አቴ ቴዎድሮስ በ197ኛ የልደት ቀናቸው አልፏል። ሰው ከሞተ በኋላ ስሙ ይጠራል። ልደቱ ይከበር ዘንድ ታሪክ መስራት አለበት። እኚህ ሰው የሰሩት ታሪክ ደግሞ እሳቸው ብቻ ሳይሆኑ ሀገራችንም ሕያው አድርገዋታል። ሀገራችን የማትሞት ትሆን ዘንድ አንድነት የተባለውን ታላቅ መሳሪያ አውርሰውን ይችላልም በጀግንነት ተሰናብተዋል። አጤ ቴዎድሮስ አንድ መሆነን ያስተማሩ የተበታተነችውን ኢትዮጵያ ሰበሰቡ መሪ ናቸው። ሰው በመድር ሲኖር ከጥፋት የጸዳ ይሆን ዘንድ አይቻለውምና ሀገር ለማቅናት ሲሉ የፈጸሙትን ኃጢያት ሁሉ ቸሩ አምላክ ይቅር ይላቸው ዘንድ እንማለዳለን። ሕያው ሀገር ያቆየ ባለ ታሪክ ናቸውና ስማቸው ከትውልድ ወደ ትውልድ ሕያው ሆኖ ጸንቶ ይኖር ዘንድ እንመኛለን። መልካም ልደት እንላለን ለአጼ ቴዎድሮስ።
አስበን ያከበርን ነው እንደው በአካል ጎንደርን ከመካከላችንም ያቀጥሰዋል
እ
ጎንደርን በአካል
ይሮሁን ያቃታለ ምን ነገር ይመስላል?
አዎ በደንስ ምን ይታይበታል?
አዎ ሄጃለሁ አንድ ሁለት ሶስት ጊዜ።
እንዴት ነው ጎንደር?
እንዴት አርገለ አስረዳሽ? በዚህ ያው ጥንታዊ ሀገር ነው። ጥንታዊ ሀገር መሆኑ ያስታውቃል። የድሮ ነገሮች ይበዛሉ። ጥንታዊ ነገሮች ወብዛት ታያለሽ። ግን አሮጌ አጋባ ከድሮ እንደተሰራ እንደቀረ ከዛን ጊዜ በኋላ ብዙም ያን ያህል እድገት ያላሳየ ሀገር መሆኑ ያስታውቃል። አጠቃላይ በአካባቢውና በዞኑ
አይሄ ድሮስ ደግሞ በነበረበት ዘመን ትልቅ ነገር ሰርተው አልፈዋል ይያልከን ነበር ጓደኛችን ተመስገን።
አዎ
ከነኛ ነገሮች አልቆርጥ።
ኦኬ እንግዲህ አጼ ቴዎድሮስ ከሰራቸው ነገሮች ኢትዮጵያ ውስጥ የመጀመሪያውን የሜታል ኢንዱስትሪ ኢንዱስትሪያል የሚባለውን ነገር ኢትዮጵያ ውስጥ የፈጠሩ መሪ ናቸው። ፕላስ ደግሞ ተከፋፍለ የነበረችውን ኢትዮጵያ በዘመነ መሳፍንት ስትደረደር የቆየችውን ኢትዮጵያ ያንን ስርዓት አስወግደው ኢትዮጵያን አንድ አርገው በአንድ ሲስተም በአንድ የሆነ አመራር እንድትመራ ያደረጉ ታላቅ መሪ ናቸው።
እሳቸው ጀመሩት ማለት ነው።
እሳቸውን በተመለከተ አንዳንድ ጊዜ የምሰማው ኮሜንት ምንድነው? ያለ ጊዜው የተፈጠሩ መሪ ናቸው የሚባል አባባል ሰማለሁ። ምንድነው የእሳቸው አስተሳሰብ በዚህኛው ልክ እንዳጼ ምኒልክ በዚህኛው
አላደረ ሴንቸሪ
አው በያለ ጊዜያቸው የተፈጠሩ መሪዎች ናቸው ነው ሲባልም ሰማው። እንግዲህ ግሩም አይቻለሁ ብሏል። ሌላ አንተም?
እኔ ጎንደርን አይቻታለሁ።
አይታል ሁለታችሁ ማየት ብቻ ነው?
አፍ ጥቂት ጊዜ አይቻታለሁ። ብዙ ነገሮቹ በዛ ዘመን የተፈጠረች ሀገር ነች። የዛ ዘመን ስትራቴጂ ስፔሻሊ የጦር ስትራቴጂ ከፍታ ቦታ ላይ ስለነበረ
የፋሲል ግንብ
አለ። ከተማው ራሱ ከፍታ ቦታ ላይ ያለች ከተማ ነች። ፕላስ አንዳንድ አካባቢዎችን ስታይ ከፍና ዝቅ ያሉ ናቸው። ከዛ ጊዜ ጀምሮ የነበረው ይሄ የሚሊታሪ ስትራቴጂ በመጠቀም አገሪቷ አንድ ሰፈር ከፍታ ላይ አንድ አካባቢ ደግሞ ዝቅታ ላይ ያለች ከተማ ነች። ግሩም እንዳለው ጎንደር ትልቅ ከተማ ነች። የኢትዮጵያ ትልቅ ሞደርናይዜሽን የነበረባት ከተማ ነች። ነገር ግን አሁን ያለውን ሁኔታ ስታይ እድገቷ ዳትማች ፈጣን ያሉን አዝጋሚ ሆነ። ብዙ ነገሩ እንደሚጠበቅባት ያክል ያልተጓዘች ከተማ ነች።
በዛ ዘመን የቆመው ላስ ከመይመስል ድረስ ማለት ነው።
በነገራችን ላይ እኮ ጎንደር በፊት የሀገሪቱ ዋና ከተማም የሆነበት ጊዜ ነበር። እንደዚህ ነበር። አዲስ አበባ ሆኖ ሰባ ቆይ ተቆረቆረችው ማሁን በቅርብ ነው። አጼ ምኒልክ ጊዜ እንደው ምንድነው ማቀው አንድ የሰማውታን ታሪክ ምንድነው አዲስ አበባ የተባለችበት ምክንያት አጼ ምኒልክ ከወታደሮቻቸው ጋር ነው ከመኳንንቶቻቸው ጋር ወደ ሌላ ሀገር ሄደው ሲመለሱ ባለቤታቸው ናቸው የሆነ መንደር ነገር ሰርተው ሲያሳዩአቸው ሆይማ አዲስ አበባ ነው መስለው ነው ማለት ምን እንትን አለ ምን ያህል ነው እንደሆነ እኔ እንግዲህ አድማጮች የሚያውቁ ካሉ ወደፊት ኢትዮጵያን ታሪክ የሚያውቁ ብዙ ይኖራሉ እኛም አናውቀውና
በአጼ ቴዎድሮስ ዙሪያ የተለያዩ ጻፊያን የተለያዩ ነገሮች ብለዋል። ለምሳሌ አንድ ዶናልድ ከረሚ የሚባል ነጭ በጊዜው የነበረ ሲጽፍ ዘመናዊ ስልጣኔ ሐሳብ የገባው የመጀመሪያው ኢትዮጵያዊ ንጉስ አጼ ቴዎድሮስ ነበር የሚል ነገር አስፈሯል። እንዲሁም ኢትዮጵያዊ ታሪክ ጻፊ ፕሮፌሰር ባሩ ዘውዴ እንደዚህ ይላሉ፣ ቴዎድሮስ ከጨረቃ የመጣ ሰዋል ነበርም ትውልዱ ምድገቱም ጎንደር ነበር ይላሉ። አንድ እንግሊዛዊ ደራሲ እንደጻፈው ደግሞ አጼ ቴዎድሮስ ከአማራ ሳይንት ገዢ ከነበሩት አባታቸው ራስ ኃይል ወልደ ጊዮርጊስና ከእናታቸው ወይዘሮ ተጠገብ ወንድ ወሰን ጥር 6 1811 ጎንደር ከተማ በቅርብ ርቀት ላይ በመትገኘው ዳዋ የምትባል ቦታ ተወለዱ ይላል። እነዚህ እንግሊዛውያን በወቅቱ የጻፉት ጽሑፍ ነው። ያው በጣም የሚታወቅ ግጥም አለ በአጼ ቴዎድሮስ ዙሪያ እንደምታውቁት ታጠቅ ብሎ ፈረስ ካሳ ብሎ ስም
አርባ ቢሸበር
ኢየሩሳሌም
ለምን እንደምሸበር ግን አላለ።
በወቅቱ ኢየሩሳሌምን
አስለቅቃለሁ
ሄጄ ነጻ አወጣለሁ ይሉ ነበር አሉ። በዛ ተይዞ ረጅም ግጥም ተገጥሟል። ከዛ የተቀነጨበ ነው የግጥም።
ጀግና ነበሩ ኢየሩሳሌም ድረስ ለመዝመት።
አዎ አገሪቱ አንድነት ኢትዮጵያ ላይ ብቻ አይበቃም እዛም ሄጄ ይሉ ነበር።
አይ ለማንኛውም እንዲህ አይነት መሪዎች ነበሩን ከራሳቸው ከሀገራቸው አልፈው ለሌሎች ሊደርሱ ይችሉ የነበሩ ያውም በዛ ዕውቀት ትምህርት ፍልስፍና ገና አንጩት በነበረበት ጊዜ ያላቸውን ኃይልና የተፈጥሮ ዕውቀት አስተባብረው በጋራ ሆኖ ይችን ሀገር እስካሁን ያቆዩልን አያት ቅድመ አያቶቻችን አጥንትና ደም በእኛ እንዲኮሰኩሰን ይገባል። እኔ በጣም ነው እንትን የምለው ማዝ ነው። እንደዚህ ጀግና የነበረች የኢትዮጵያን ታሪክ እኮ ያሁኑ ትውልድ ቢያውቀው ደቡብ አፍሪካ ውስጥ የኢትዮጵያ በኢትዮጵያ ስም የሚጠራ ቤተክርስቲያን እንዳለ ታውቃላችሁ? ጥንት ጀምሮ ቤተክርስቲያን ራሱ በኢትዮጵያ አለ። አሜሪካን እንትኖች ምንድነው በአሜሪካን ውስጥ በጦርነቱ ጊዜ ኢትዮጵያ ለነሱ እንደ እንትን ነበረች፣ ለጥቁሮች እንደ አንድ ሲምቦል ነበረች። እና ኢትዮጵያ ሄደን እሷ ነች ያለችው ሀገር ከአፍሪካ ውስጥ እሷ ነው ሄደን ይሄንን ጠላት እንዋጋለን የሚል ፎርስ ተቋቁሞ ነበር የጥቁሮቹ። እና ለጠቅላላው አፍሪካ ባንዲራ ተመልከቱ። የአፍሪካ ባንዲራ አረንጓዴ ቢጫ ቀይ በአብዛኛው ያለበት ነው። ነጻ ያወጡት በ60ዎቹ አካባቢ ነው። ኢትዮጵያ ለነዚህ ሀገሮች ነጻነት ትልቅ አስተዋጽኦ አድርጋለች። አሁን ግን ልንጠፋ ነውኛ አላወቅነውም። ከግራችን ውስጥ እንትን የሸረሸሩ ባየር ላይ አንሳፈውናል። እኔ አሁንም ደግመዋለሁ፣ 7 ሚሊዮን ሄክታር መሬት ቀልድ ነው የሚመስለው። እና አድማጮቻችን በሚከተለው ሳምንት ፕሮግራማችን ውስጥ ከምንገናኝ ድረስ የምንሰናበታችሁ እኔ አህመድ
እኔም ጄሪ
እኔም አስገን እና ቢሮም ቴክኒሻናችን ነው ጤና ይስጥልን
Oh, oh, oh.